piano. ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን አድማጮቻችን፣ አዲስ አመት አውደ አመት ሲመጣ በሁላችንም ዘንድ የሚታወስ ነገር ቢኖር ኢትዮጵያዊው ዘመድ ከዘመድ መጠያየቅ፣ ከጓደኛ ከጎረቤት ተሰባስቦ መሳቅ መጫወት፣ አብሮ መመገብ፣ ልጆችም ተሰባስቦ መጫወት ከወትሮ አብዛኛውን ጊዜ ከምናሳልፋቸው ጊዜያት ለየት ያሉ ናቸው። ለዚህ የታደለው ወገናችን ምን ያህሉ ነው? በወገኑ መሞት መሰደድ፣ ከመኖሪያ ቤቱ ተፈናቅሎ በመጠለያ ውስጥ ሆኖ የዘንድሮውን የአዲስ ዓመትና የዛሬውን የደመራን በዓል የሰዎች ተመጽዋች ሆነው እናትና አባቶቻቸውን ወይም ቤተሰቦች ልጆቻቸውን በዚህ በአሸባሪ ትህነግ ወያኔ በአሰቃቂ ሁኔታ ተገድሎባቸው በመጠለያ ያሉትን ወገኖቻችንን ስናስብ የዘንድሮ አዲስ ዓመት ሆነ የመስቀል ደመራ አውደ ዓመት ላይ የሐዘን ድባብ እንደሚጥልብን ኢሰባዊ ፍጡር ጥርጣሬ የለንም፣ ሰዎች ነንና። ለዚህም ነው የዛሬው መግቢያችንን እንደ ወትሮ እንኳን ለደመራ በዓል አደረሳችሁ ከማለታችን በፊት በዚህ ሰዓትና ጊዜም በመጠለያ ተፈናቅለው ያሉትን ወገኖቻችንን በጸሎትና በገንዘብም በቁሳቁስም የምናደርግላቸውን ሰብአዊ እገዛና ኢትዮጵያዊነትን መተሳሰብን አጠናክረን እንድንቀጥል በማሳሰብና ያለፈውን የተደረገውን ሰብአዊ እርዳታን በማመስገን ነው። ይህ የወገኖቻችን ሞት ስደትና መፈናቀል ማብቂያውስ መቼ ነው? መቼ ይሆን? በይበልጥ በ27 ዓመታት በሕገ መንግሥት ሆን ብሎ ተቀርጾና ጸድቆ ሲገደል የነበረው የአማራው ሕይወት ባለፉት 3 ዓመታት ከሥልጣኑ የተባረረው ትህነግ ወያኔም ከደደቢት ወጥቶ ሂሳብ እናወራረዳለን ባለው መሠረት በተግባር አማርያ ክልል አማራ ውስጥ ገብቶም እየፈጸመው ይገኛል። አሰቃቂ ጭፍጨፋውን እያካሄደ ይገኛል። የኢህአዴግ ልጅ የሆነውም ብልጽግናም በሪፎርም ስም እስከ ዛሬ ዕለት ከአማርያም አልፎ የአፋርን ንጹሐን አርብቶ አደር እያፈናቀለና እየገደለ የሚገኘውን ይህን አሸባሪ ትህነግ ማስወገድ አልቻለም። የብልጽግና ከፍተኛ መንግሥት አመራሮች ሲወረር ሲገደል ያልደረሱለት የኢትዮጵያ መከላከያ ሰራዊት በደሙና በአጥንቱ ያስለቀቀውን የአማርያና የአፋር ክልል እየሄዱ ፎቶ ሲነሱ ከርመዋል። ይህ ማብቂያው መቼ ይሆን? አሁንም መስከረም 24 የመንግሥት ምስረታ ይካሄዳል። ከዚህ በኋላስ ሕዝብ ከመንግሥት ምን ይጠብቃል? አሸባሪው ትነግ በሕዝብና በመንግሥት ትብብርና በሀገራችን መከላከያ ሰራዊት መሥዋዕትነት ለአንድም ለመጨረሻ ተወግዶ ሰላም ይመጣ ይሆን? ወይንስ መንግሥት ሥልጣኑን አደላድሎ እንደ አባቱ ኢህአዴግ የሕዝብንና የሀገርን ሀብት እየዘረፈ የንጹሐን ኢትዮጵያውያን እየተገደሉና እየተሳደዱ ይቀጥል ይሆን? ይህ የንጹሐን ኢትዮጵያውያን ወገኖቻችን ሞትና መሰደድ ሊያበቃ የሚችለው ለአንድም ለመጨረሻም ጊዜ ትህነግ ወያኔ አሸባሪ ቡድን ሲደመሰስ ብቻ ነው። ለዚህም የመንግሥት ቁርጠኝነት፣ ግልጽ አቋም ለሕዝብ ግልጽ መሆን አለበት። መንግሥት የሕዝብ ዕውቅናውን መስከረም 24 ስለሚያገኝ በተለያየ ምክንያት ለብዙ ሺህ ንጹሐን ዜጎች ሞትና መፈናቀል ምክንያት የሆነውን ወያኔን በአጭር ጊዜ ለሕዝብ አሳውቆ ማስወገድ ካልቻለም የዜጎች በቀያቸው በክልላቸው በሰላም ሰርተው ወጥተው መግባት ካልቻሉ ከባድማ መልስ ወደ መለስ ሲል የነበረው የኢትዮጵያ ወጣት ቀሮ ፋኖ ሌላውም ወደ ብልጽግና ፍቱን ማዞሩ አይቀሬ ነው። ዜጎች በሰላም መኖርና ልማት የመፈለጋቸው የተፈጠረ ግዴታ ነውና መንግስት ከህዝብ ጋር በመተባበር የታሰሩትን የህሊና እስረኞች አቶ እስክንድር ነጋን የባልደራስ አመራሮች ስንታየው ቸኮልና አስቴርን ታዋቂው ጋዜጠኛና ታሪክ ምሁር አቶ ጋዜጠኛ ታዲዮስ ታንቱን ለ27 ዓመት የናሽባሪ ቡድን ሲታገሉ ከፍተኛ መስዋዕትነት የከፈሉትን አሁንም በስርና በንግልት ላይ የሚገኙ ሌሎች ጋዜጠኞችና የፖለቲካ አመራሮችን በአስቸኳይ ፍትህ እንዲሰጣቸው ትኩረት ለንጹሃን ዜጎች ሞትን መፈናቀል የሆነውን ያሽባሪውን ትነግ ላይ ባንድነት እንድንዳርግ ባጽኖት እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ። መልካም የደመራ በዓል ለመላ ክርስቲያና በዓሉን ለምታከብሩ ሁሉ። ከዚህ ጋር አያይዤ አንድ ከአድማጭ ደረሰችን አጭር ጽሑፍ አለች፣ አብሬ አያይዤ አቀርባለሁ። ከዚህ ጋር ተቀራራቢ ስለሆነ ውድ ኢትዮጵያውያን፣ ኢትዮጵያ ስንል በቅድሚያ የሚታሰበው ዜጎችና ሉዓላዊነቷ ሲሆን ባለፈው 3 ዓመታት ብልጽግና ከሚል የዲስኩር የማደንቆር ጩኸት ለዜጎች እንኳን ብልጽግናንና የዜጎች መሰረታዊ ፍላጎትን በሰላም የመኖር መስራትና በሀገር ላይ በነጻነት መንቀሳቀስ ያልተቻለበት ጊዜ ላይ ነው በተግባር የምንገኘው። በይበልጥ በግንባር ቀደም የሰብአዊ መብት ጥሰትና መሰረታዊ ልማት አውታሮች መፈራረስ፣ እንስሳትን መግደል፣ የታሪክ ቅርስ መዝረፍና መዝረፍ ስራው የሆነው የአሸባሪው ቡድን ትህነግ ወያኔ ጥቅምት 24 ካንድ ወር በኋላ አንድ ዓመት ያስቆጥራል። የብልጽግና መንግስት ይህን አሸባሪ ቡድን ማጥፋት ወይም ከጥፋቱን እንዲገታ ማድረግ አልቻለም። አሁን እየተካሄደ ያለው የመንግስት መስረታም ይህን የጁንታ ቡድን ለአንድም ለመጨረሻም ጊዜ ማስወገድ ካልቻለ መላው የአማርያና የአፋር ክልል የትግል አቅጣጫ ምን መሆን አለበት? እንዳለፈው አንድ ዓመት ሲወረር ያልነገሩት የብልጽግና ከፍተኛ አመራሮች የኢትዮጵያ መከላከያ ሰራዊት በመሳወትነት ባስለቀቃቸው የአማርያና የአፋር ክልል የተለያዩ ቦታዎች ላይ የደረሱ ያሉትን ችግሮች በመገንዘብ ያለበትን ችግር በማስወገድ የራሳቸውን የህልውና ስትራቴጂ መንደፍ እንዳለባቸው መጠቆም እንወዳለን። በቅድሚያም የአማርያ አርሶ አደርና የአፋር ክልል አርብቶ አደር የገፈቱ ቀማሽ ናቸውና በአማርያና በአፋር ክልል በይበልጥ በሰሜን ወሎ፣ ደቡብ ጎንደር፣ ሰሜን ጎንደር በሾች የሚቆጠሩ ህፃናት ትምህርት ቤት መሄድ የህልም እንጀራ ነው። በፍጹም የሚታሰብ አይደለም። በአሁን ጊዜ የዕለት ምግብና መጠጥ ተመጽዋች ሆነዋል። የመረጣቸውም የብልጽግና ከፍተኛ ባለስልጣናት በየጊዜው ብልጽግና እያሉ እንዲደሰኩሩለትና የብሔረሰብ ልብሶች እንዲለብሱለት ሳይሆን የታገለው ሰላሙንና አንድነቱን ልማቱን እንዲያረጋግጡለት መሆኑን መገንዘብ አለባቸው። በይበልጥ የአማርያና የአፋር ክልል ቀድሞት የነበራቸው የሳርዳስ ትምህርት ቤት እና የቆርቆሮ ጤና ጣቢያ በጁንታው አሸባሪ ትነግ ወድመውባቸዋል። የሞቱት የንጹሃን ዜጎች ሁኔታ የዓለም መገናኛ አውታሮች እየዘገቡት ስለሆነ መደጋገም አያስፈልግም። ይህ ሁኔታ የሚያበቃበት ሁኔታ ከምን ጊዜም በላይ ቅድሚያ እንዲሰጠውና መንግስት የዜጎችን ሰላም የማስጠበቅ ኃላፊነቱን በአግባቡ እንዲወጣ እንጠይቃለን። ዛሬ የሚከበረው የደመራ በዓልና የነዚህ የተፈናቀሉ ወገኖቻችን በቀጣይነት የምናቋቁምበትን ያሰብን የዚህ መንስኤ የሆነውን አሸባሪ ተነግ በጋራ እንታገል። መልካም የመስቀል አውዳመት ለመላ ክርስቲያኖችና ባሉን ለምታከብሩ ሁሉ። አመሰግናለሁ። ጋሚ ውድ አድማጮቻችንን እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ እያልን እንግዲህ እንደተለመደው የኢትዮጵያ ድምጽ ሬዲዮ ሳምንታዊው የሁድ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን ላይ የምናተኩረው በአለፉት ሳምንታት በኢትዮጵያ ድምጽ ሬዲዮ አማካኝነት ተነግሮ የነበረውንና የኢትዮጵያ ድምጽ ሬዲዮም በቀጥታም ሆነ በተዘዋዋሪ መንገድ የተካፈለበትን ለኢትዮጵያ የስዊድን መንግስት የሰጠውን የ227 ሚሊዮን ክራውን እርዳታ በተመለከተ ይሆናል። ይህንንም በተመለከተ ዛሬ ውይይት እናደርጋለን። የለዚህ እርዳታ ከፍተኛውን አስተዋጽኦ ካደረጉት ባለስልጣኖች ጋር ውይይት እናደርግ ሲሆን እንዲሁም ይሄን ነገር በተመለከተ ከኢትዮጵያም ያለውን ሁኔታ እናዋያለን። ይህን ዛሬ ከመረጥንበት አንዱ ምክንያት ምንድነው? ይሄ 227 ሚሊዮን ክራውን አሁን አድጎ
ወደ 300 ሚሊዮን ክራውን ደርሷል። እንደውም የደረሰን ኢንፎርሜሽን ምንድነው የተላከልን መልእክት ከዚህም የበለጠ እንደሚሄድ ፕላን እንዳለ ነው። እና ይሄንና ሌሎችን ጉዳዮች ይሄ ገንዘብ እንዲረዳ የተደረገውን ተቀላላ ፕሮሰሱን በምን አይነት ሁኔታ እንደተካሄደ ኢትዮጵያኖች የማውጥ መፍትላላችሁ እናሰማችኋለን። በቀጥታ ፈረንጆች እንደሚሉት ከፈረሱ አፍንስ ማውነቱን ነው የሚሉት መሰለኝ ሲተረጎም። በቀጥታ ይሄን ነገር እንድታውቁት ብጅታም ካለ ብጅታው እንዲቀንስ እንዲጠፋ ይሄንን ውይይት እናረጋለን። ይሄ እርዳታ የነጮቹ የአውሮፓውያኖች ነው እንጂ የኛ አይደለም። እኛን ችግር የምንፈታው እኛንን መሆን ያለብን እንደሱ ነው። እኛንን የችግር ፈቾች የራሳችንን ችግር ሁልጊዜ ችግር ይዘን ሰው ጋር መሄድ የለብንም። የኛ ሰው ጋር ነው እንጂ የውጭ ሰው ጋር መሄድ የለብንም። ይሄንን እንዴት እናረጋለን? ወገኖቻችን የተቻላቸውን እየወረወሩ ነው። እንደውም ባጭር ልንገራችሁ፣ ትናንትና ማታ ከምሽቱ 5 ሰዓት ይመስለኛል ገደማ ተደወለልኝ። ኖ አልተደወለም፣ ኤስኤምኤስ ደረሰኝ፣ ቴክስት ሜዴላንዴ ደረሰኝ። ምንድነው ሜዴላንዴው? ግጥም ነው፣ አጭር ግጥም ነው። ስልክ ቁጥር ነው የማየው፣ ሰው የለበትም። እና ባጭሩ ምንድነው የሚለው? ዝም ብሎ አፍን ምንድነው አፍን ዘግቶ ከማፏጨት መርዳት ነው ምናምን የሚል ሳይ እንዴ ወገኖቻችንን መርዳት አለብን ምናምን የሚል ሳይ እንዴ ይሄ ለኔ ነው ባሽሙር መልእክት በላኩ ነው አልኩና፣ ያንን ስልክ ማን ነው ለምንድን ነው ይሄን የላኩልኝ ብዬ ለመጠየቅ ደወልኩኝ። መስቷል። ስደውል አነሳ ሰውየው። እንደምን አህመድ ደህና ነህ ወይ ወንድሜ? ምን ግራ ገባኝ። እንዴ ይቅርታ ወንድሜ አውቃሃለሁ ወይ ስለው፣ እንዴ የትምህርት ቤቴ ልጅ ሆነ የመድኃኒዓለም ትምህርት ቤት ልጅ ሆነ እንዴት አታውቀኝም አለኝ ወንድሜ። እኔ ደግሞ አይ እኔ እንደለመድኩት ያ ልብ የለኝም ሳምባ ብቻ ነኝ እረሳለሁ፣ ይቅርታ አድርግልኝና ማን ልበል አልኩት። ስሙን ነገረኝ። አወራን የትምህርት ቤታችንን ታሪክ። ትንሽ እኔ ቀደም እላለሁ ከሱ፣ እሱ ኋላ ነው የመጣው። አወራን፣ እያንዳንዱን ሰው አንስቶ አጫወተኝ። የመድኃኒዓለም ትምህርት ቤትን ቪሌጅን፣ የሳምቡሳውን ጋርዮች ሳምቡሳን፣ በቃ ታሪካችንን በሙሉ አወራንና፣ ለምንድን ነው ግን ያን የላክልኝ? እኔ እኮ እንደውም እያሰባሰብን ነው ገንዘብ። አታውቅም እንዴ ከአንድም ሁለትም አሰባስበን ልከናል። አሁን ሶስተኛው እንደውም ይዘነዋል አልኩት። አይ እኔ በቃ እየታቃለህ አይደለም የመድኃኒዓለም ልጆች አለኝ። የመድኃኒዓለም ትምህርት ቤት ልጆች ሁልጊዜ ነገርን በአሽሙር ነው የሚናገሩታል። እና ምንድን ነው አሽሙር ብዬ ጠየቅኩት። እኔ እኮ አዋጣለሁ፣ የአቅሜን አደርጋለሁ ነው አዋጣለሁ፣ የአቅሜን አደርጋለሁ ስለው፣ አይ እንደው መጥቶብኝ ነው ጭንቅላቸው ሲመጣ ልገላገለው ብዬ ነው አለኝና ያችን ግጥም ላከልኝ። ምናልባት ጊዜ ካገኘ ወደኋላ አነብላቸዋለሁ። ዛሬ ጠዋት ስነሳ ያው ወንድሜ 2000 ክራውን ለእርዳታ ብሎ አስገብቶ አገኘሁትና በጣም ነው ደስ ያለኝ። እንግዲህ መልካም የመስቀል በዓል ይሁንላችሁ። ፕሮግራማችን እስከ 6 ሰዓት ይቆያል። በመሀል 5 ሰዓት ላይ ዜና እናሰማችኋለን። የተለያዩ ጥያቄዎች ካላችሁ በስልክ ቁጥር 0819100 በመደወል ጥያቄዎቻችሁን ሆነ አስተያየታችሁን መወረድ ትችላላችሁ። መልካም የመስቀል በዓል። ፋሲል ታውቃለህ፣ አንተ መቼም ታውቃለህ። በጣም ደስ ያለኝና ያኮራኝ ነገር ቢኖር ምንድን ነው በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኔዓለም የክብር እንግዳ አድርጋ ጠርታኛለች እና እገኛለሁ። ደስ ነው ያለኝ። ያክብርልኝ የመድኃኔዓለም ኃላፊዎች በክብር እኔን አንድ ምስኪን ኢትዮጵያዊ በመጥራታችሁ በቦታው እገኛለሁ። መልካም የመስቀል በዓል።
ወራሃት ጌም አደይን ተከትሎ በኢትዮጵያ በሚገኙ ብሔሮች ብሔረሰቦች
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን እዚህ ስቱዲዮስ ከገባ በኋላ አዲስ ታሪክ ተነግሮኛል። ለኔ ማላቀው አዲስ ላይሆን ይችላል ለብዙዎቻችሁ፣ ለሌሎቻችሁ ለኔ አዲስ ነው። ይፋታ የወላይታ የዘመኑ መለወጫ ነው ዛሬ የሚል ዜና ደርሶኛል። እዚሁ ስቱዲዮ ካሉ ወንድሞቼ ይሄንን የምታቁ ካላችሁ እስቲ ምንድነው የወላይታ የዘመኑ መለወጫ ይፋታ ምንድነው የሚለውን የምታቁ ካላችሁ በስልክ ቁጥር 0819100 በመደወል ልታስረዱን ትችላላችሁ።
እሺ አድማጮቻችን፣ እንግዲህ ያው የመስቀል በዓል ነው። ከዛም ባለፈ ዛሬ በኢትዮጵያ የመንግስት ምስረታ መስከረም 24 ይካሄዳል። ነገር ግን ኦሮሚያ ጨፌ ምርጫውን አካሂዷል። ይሄ ምርጫው ያው የቀድሞ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ተመርጠዋል። በዛው ላይ አንዳንድ ጥያቄዎች ተነስተው ነበር። አቶ ታየ ደንዳ የኮሙኒኬሽን ክልል የኦሮሚያ ክልል ኮሙኒኬሽን አላፊ ጥያቄዎች አንስተው ነበር። እኔ የማዕከላዊ ኮሚቴ አባል እንደመሆኔ መጠን ለአፈ ጉባኤነት የተመረጡትን በልምድም በስራ ልምድም ወይም በወረዳ ላይ በተለያየ በስራ ልምዳቸው በትምህርታቸው ከዛ የተሻለ ያሉ እንደገና የተጠቆሙትንም እንደ አባል አላውቃቸውምና ሚል ጥያቄ አንስተዋል። በዚህ ላይ እስቲ አህመድ ምን አስተያየት አለ? ምርጫው ህዝባዊና ተክለኛ እንትን ነው እንዴት ነው የምትገመግመው? እንደግለል
አንደኛ ስለ ምርጫው የተለያዩ ድርጅቶች የተለያየ አስተያየት ሰጥተዋል። እንግዲህ የኦፊሻል መንግስት የሚለው ሙሉ ለሙሉ ምንድነው ህዝብ በፍላጎቱ ያደረገው ምርጫ ነው፣ ዴሞክራሲያዊ ንጹህ ምርጫ ነው ነው ያለው። ያ የህዝብ ነው። ወያኔም እንዲል ነበር 99% አሸነፍኩ ሲል ዴሞክራቲክ የሆነ ምርጫ ነው ይላል። ያሁኑም እንደዚህ አይነት መልስ ሰጥቷል። እንግዲህ የተለያዩ ድርጅቶች ደግሞ ከምርጫው በፊት የተደረገውን ሁኔታ በቪዲዮ በምን ቀርተው አሳይተዋል። ወደፊት በደንብ ሲገመገም እኛም የምንለውን እንላለን። አሁን ግን የአንዳንድ ድርጅቶችን ብቻ አቋም ይዘን መናገሩ ትክክል አይመስለንምና ዝም እንላለን። ሌላው ግን አሁን ያልከው የሴትዮዋ በአፈ ጉባኤነት መመረጥ ራሱ በአቶ ታየ ደንዳ ተቃውሞ ደረሰው ወይም አላቃቸው ማለቱ ለእኔ የሚያስገርመኝ አይደለም። ይሄ በግሌ ነው የሚያስገርመኝ አይደለም። ምክንያቱም እኔ እስከማውቀው ድረስ ከቅርብ ጊዜ ድረስ እስካሁን ድረስ ዶክተር አብይ የሚፈልጓቸውን ሰዎች እኚህ ሴትዮ አሁን የምንድን የጅማ ነው የምን ሰው ናቸው? አዎ የራሳቸው የሚፈልጋቸውን ሰዎች ነው የሚያስቀምጡ። በተለይ ሴቶቹን ያያችሁ እንደሆነ ሹመት ይሰጧቸውና ቅፍድድ አድርገው እንዳይናገሩ እንዳይጋገሩ ሆነው ቁጭ ይላሉ። ለምሳሌ የፍርድ ቤቷን ፕሬዚዳንት ተመልከት። የፍርድ ቤቷ ፕሬዚዳንት በወያኔ ጊዜ ኃይለኛ ታጋይ ነበሩ። ለሴቶች መብት በጣም የታወቁ ታጋይ ነበሩ። ምን አደረጓቸው? የከፍተኛው ፕሬዝዳንት ፍርድ ቤት ፕሬዝዳንት ሲያደርጓቸው አሁን ጸጥ ብለው ተቀምጠዋል። ሌላው ቀርቶ እነዛ የዩኒቨርሲቲ ተማሪዎች ሴቶቹ የት እንደገቡ ይገደሉ ምን ይደረጉ ሳይታወቅ እኛ የሴት ታጋይ የነበሩት የህግ አዋቂ አንድ ቀን የፍርድ ቤቶች የበላይ ፕሬዝዳንት ሆነው አንድ ቀን ሳይናገሩ ቁጭ ብለዋል።
ስለ ፍትህም የሚያነሱት ነገር የለም። ምንም ነገር ያጡ ግለሰቦች
ፍርድ ቤት ውስጥ ወንጀሎች ሲሰሩ ፍርድ ቤት የለቀቀውን እስረኛ በር ላይ ጠብቆ የጸጥታው ፖሊስ እፈልጋለሁ በሌላ ወንጀሉ እስር ቤት ሲከተው የፍርድ ቤቶች የበላይ ፕሬዝዳንቷ ቃል አይናገሩም። እና ብዙዎቹን ጸጥ አስደርገው አስቀምጠዋቸዋል። እንደውም እኔ አሁን የሚያሳስበኝ ዶክተር አብይ ሰዎችን ግለሰቦችን ቮካል የሆኑ ግለሰቦችን እየመረጡ ሹመት ይሰጧቸውና አርፎ ጸጥ ብለው እንዲቀመጡ እያደረጓቸው ነው። ያ ያሰጋኛል። ወደፊት ኢትዮጵያ ውስጥ የፖለቲካ ድርጅት የሚባልም ያጠፋሉ የሚል ፍርሃት አለ። ለምን አሁን እንደሰማሁት እሳቸው እንደተናገሩት ለተቃዋሚ የፖለቲካ ድርጅት መሪዎች ከትንሽ እስከ ትልቅ ቦታ ስልጣን እንሰጣለን ብለዋል። ያ ማለት ምንድን ነው? ፖለቲካ ፓርቲውን አይደለም። ሴ ለምሳሌ ኢዜማን የፈለጉትን ሰው ፕሊክ ያደረጉና አንተ የዚህ ኃላፊ ነው ይሉታል። ምንድ ባልደራስ ነው የሚባለው የባልደራሱን ግለሰቡን ነው። ያ ማለት ፓርቲው
እንደ ፓርቲ እንደ ድርጅት አይደለም
ሞተ ማለት ነው። ያም ግለሰብ ተመርጦ ስራውን የሚሰራው በብልጽግና ፓርቲ ትእዛዝ መሰረት ነው። እና እንዲህ አይነቱ ይሄ ስዊድኖች ፍሌር ፓርቲ ሲስተም የሚሉት ማልቲ ፓርቲ ሲስተም የሚለውን ድምጥ ማጡን ነው የሚያጠፋው። የአንድ ፓርቲና የአንድ ገዢ ፈላጭ ቆራጭነት የሚመሰረትባት እንዳትሆን እፈራለሁ። ፍርሃቴን መናገር መቻል አለብኝ። ይሄ ነው የዲሞክራሲ አንዱ ይሄ ነው። ስለዚህ አይገርመኝም ግን አደጋው ምንድነው? በዛው በብልጽግና በኦሮሚያ ብልጽግና ውስጥ እንዲህ አይነት ክፍፍል ሲጀመር እኔ አደጋው ከፍ ይያል ይሄዳል ነው ምለው። እዚህ ላይ ይሄኛው ይሄን በዚህ ንዝጋው ይሄን
አንድ እዚህ ላይ ልጨምር አጠር ያለች ምክንያቱም እዚህ ላይ ከዚህ ቀደም በተደጋግመን ያነሳናቸው ነገሮች አሉ። መንግስት ራሱ የሚመርጣቸው ሳይሆን ለምሳሌ አብዛኞቹ በአምሮ ባስተሳሰብም በኢኮኖሚም ደካማ የሆኑትን ወደ ስልጣን ያመጣ ለራሱ አስተዳደር እንዲሆኑት ናቸው። ለዚህም ነው ለኢትዮጵያ መልካም የሚሰሩ በገንዘባቸው ንቀታቸውን የሚያሳልፉ ወደ ፖለቲካ ውስጥ እንዲገቡ እናበረታታለን የሚል አዲስ ሐሳብ ባለፉት 2 3 ሳምንታት የጀመርነው።
በጣም ጥሩ።
ወደሚቀጥለው ጥያቄ ልሂድ።
አጠራ አድርገን እንግዳ ስላለን አጠራ አድርገን ጥያቄ
ባሁን ያው ገንዘቡ ተጨምሯል የዝብዚ ዙሪያ ላይ ለምን እንደዚህ ሆነ ምንድነው ተነሳሳበት ምክንያትና
ኦኬ ባጭሩ
ሂደቱን አጠራርገን
በተበለከተ የተከበሩ አንደርሽን አሁን እንደውልላቸዋለን እሳቸው ይቀርባሉ ያስረዳሉ በበለጠ። ግን ምንድነው ነገሩ እኛ ከአንደርሽ ጋራ ከስዊድን የውጭ ጉዳይ ሚኒስቴር ባለስልጣኖች ጋር ከፓርላማው ጋር እንወያይ ነበር ስለ ኢትዮጵያ ሁኔታ በአጠቃላይ። እና በዛ እኔ በማደርገው ውይይት ላይ እንዳጋጣሚ ሆኖ የዚህ የድርቁም ሁኔታ የጦርነቱም ሁኔታ ተነስቶ ነበረ። እንዳጋጣሚ ያንን እየተወያየን ከውጭ ጉዳይ ሚኒስቴርም ከፓርላማውም ጋር እየተወያየሁ እያለ ከኢትዮጵያ ደብዳቤ ደረሰኝ። ምንድነው ያ ደብዳቤ የሚለው? እባክህ እባክህ አህመድ እናውቃለን ሰው የተወሰኑ ባለስልጣኖች ጋር ትቀርባለህና ኢትዮጵያ ውስጥ ያለውን ችግር አስረዳልን፣ በተለይ አማራ ውስጥ ያለውን ችግር አስረዳልን የሚል ደብዳቤ ደረሰኝና ነገሩን ምንድነው በየሳይ ሳጠያይቅ ይሄ አማራው አካባቢ ያለው ወረራው በ800,000 ህዝብ አስፈናቅሏል የሚበላው የሚጠጣው የለም ሲሉ ያንን ወሰርኩና ነገርኳቸው ለፓርላማዎችና ለውጭ ጉዳይ ሚኒስቴር። እነሱም ነገሩን አያወቁት ግን ያውቁ ነበር እነሱ መከታተሉ ነበር። መንግስት ግን ምንም ነገር አላላቸውም። በተለይ ያስገረመኝ እዚህ ያለው ኤምባሲ ስለዚህ ነገር ምንም
ተዘግቷል
ኢንተር ኖ ፊት ነው ምንኛ ማይና የጀመርነው ምንም ነገር ኢንተረስት አልነበራቸውም አሉ። ይሳሳው አልነገሯቸውም ወይስል አይ እኛ እናውቃለን ግን እነሱ እንኳን እርድም ሊሉ ቀርቶ
የትነገ ኤምባሲ ነው ምን ይሰራል ብለህ መጠበቅ
የለበት አያወሩም ነበር አሉ። ያንን ተወያየንና አሁን ኦፊሻሊ ደብዳቤ ያስተዋወቅኳቸው ሰዎች ነበሩ። ከዚህ በፊት እኔ ብዙ ጊዜ ከጥንት ጀምሮ ይህን ሀገር ካወቅኩ ጀምሮ እዚህ ከመጣሁ ጀምሮ በነበረኝ ግንኙነት በትንሽ ግንኙነት በፓርላማውን በውጭ ጉዳይ ሚኒስቴርም በነበረኝ ግንኙነት ከኢትዮጵያ የሚመጡ የፖለቲካ ድርጅቶችን በተለይ ዴሞክራቲክ ነን የሚሉትን ለባለስልጣኖች እየወሰድኩ አስተዋውቃቸዋለሁ እና በዚህ መሰረት የአብንንም አስተዋውቂያቸው ነበር። የኢዜማንም አቶ የሽዋስን ወስጄ አስተዋውቄ ነበር። ልዩነቱ ምንድነው? የሁለቱ አቶ የሺዋስ ምንም ነገር ኮንታክታቸውን አቋረጡ። አብኖች ግን ያንን ውይይታቸውን ቀጠሉ ከፓርላማው ጋራና ምን አሉ የፓርላማው ሰዎችና ሚኒስትሮቹ እንግዲያው እነዚህ ምናቃቸዋል ይሄ ጦርነት ያለው አማራው አካባቢ ነው እነዚህ አብን የምትሏቸው እዛ ነበሩ የዛ አካባቢ ሰዎች ናቸው እነሱ ስለሁኔታው ይላኩልን አሉ። እንዲልኩልን አደረኩኝ። ላኩልን ለውጭ ጉዳይ ሚኒስቴር ለፓርላማው ለስዊድን ኤምባሲ አዲስ አበባ ላለው። ከዛ በኋላ ነገሩ ሲሪየስ እየሆነ መጣና ገንዘቡ ተፈቀደ። ከዛ በኋላ ግን አሁን ትናንትና የደረሰኝ አዲስ መልእክት ምንድነው? ተጨምሯል 30 ሚሊዮን ተጨምሯል። እንደገና እንጨምራለን ምክንያቱም ድርቁ አደጋ ስላሉ እሱን እስቲ አንደሽ እንደውለን አሁን እንዴት እንደሆነ እንዲያስረዱን አሁን እንደውልላቸዋለን።
በጣም ጥሩ።
I'm not afraid to die.
ያንደሽ
አይ
አንደሰሙ ሃሎ አንደሽ
ሃሎ ወይ
21 ሚኒት ባራ አንደሽ
yes
አንደሽ
yep
hello
hello
hello mene
yep
bro hey andesh
hey
läget
jo då det är en mycket vacker höstdag i Stockholm
det är det faktiskt det är ljus och värme du jag tänkte det. Bara frågade, vet du att det är etiopisk, vad heter meskel?
Ja, och jag hade tänkt att skicka mina lyckönskningar inför den innan du hann säga att det var det.
Säg det då.
Melka meskel.
Le meska meskel le andeshim, säger vi. Admato chachin ingdih andesh österberi, jesudin i parlama valenna. I parlama och jag utgick dain us komite avalkanjagar i genjallu. I hennen zare ujiten den nader, kazik addemem ndader regno. I fällegne bet meknät. Sweden, le Etiopia, bezi be wajani, befattarau tornetna, indihum, betala ju sosarrasht ግሮት ምክንያት ቦሎና በተለይ በአማራውና በአፋር አካባቢ ለደረሰው የእልቂት እርዳታ መስጠት መጀመራቸውና ያንንን ምርዳታ እንዳውም ትናንት የተደረሰኝ ኢንፎርሜሽን እንደሚያመለክተው ከፍ ማድረጋቸውን ስለሰማን እስቲ በጠቅላላው አጠር አድርገው ይሄን እንዲያስረዱን ነው አንደሽ በረታ ኢኮት Hur det här biståndet började, vad är anledningen, vad står det nu, hur mycket är det nu och hur kommer det att se ut efter ett tag också? Berätta.
Jag skulle ta det här kort så, alla de här frågorna. Men så här är att det förändrar sig nu. Dagligen hur svenska bistånd ser ut. Vi fick ju ganska tidigt från etiopiska radion rapport om att det även var matbrist och hungerkris i Amhara och Afar-regionen. Det var ju någonting som vi svarade väldigt snabbt på. Sen så har vi även fått ytterligare bekräftelse från etiopiska politiker på hungersnöd och matbrist även i Amhara och i Afar-regionen. När det gäller Tigray så är den väl dokumenterad. Det är 5,2 miljoner människor i nöd. Men i Etiopien som helhet, framförallt de norra delarna, så är det totalt 16 miljoner människor som inte får mat varje dag. Mm. Och vi räknar med att ungefär 350 000 till 400 000 av dem som är på gränsen till svält. Och utifrån det då, så har vi från svensk sida, jag har sagt det väldigt tydligt, vi är gamla vänner med folken i Etiopien. Och vi kommer göra vårt allra bästa här för att se till att så få människor som möjligt svälter. Redan tidigare i Etiopien har det varit problem med naturkatastrofer, interna flyktingar och exempelvis den här gräshoppsvärmen. Till det är ju den här väpnade konflikten som nu har förvärrat situationen utifrån det humanitära perspektivet.
Ja, låt mig översätta den här i kort. አንደርሽ የሚሉት ምንድነው የኢትዮጵያ ድምጽ ሬዲዮ ይሄን ነገር አስቀድሞ ሁኔታው አስቀያሚ መሆኑና ሰው እየተራበ እየተቸገረ መሆኑን አስረድቶን ስለነበር ባስቸኳይ እርምጃ እንድንወስድ ረድቶናል በተጨማሪ ደግሞ አገር ቤት ያሉ ኢትዮጵያ ያሉ የፖለቲካ ድርጅቶች ይሄንን ነገር የሚያጠናክር መልእክት ስላስተላለፉልን ይሄንን መልእክት አያይዘን ወዲያው እርምጃ ለመወሰድ ትችለናል ኢትዮጵያ ወይንም ስዊድን የኢትዮጵያ ወይም ኢትዮጵያ ስዊድን ያሁን ሳይሆን የጥንት ወዳጅ በመሆኗ ኢትዮጵያ ላይ የሚደርሰው ነገር
በተቻለ መጠን የምንችለውን በማድረግ ለመርዳት ፍላጎት ሁልጊዜም አለን ወደፊትም ይኖረናል። ይሄንን ያደረግነው እንግዲህ ሳቸው እንደሚሉት የኢትዮጵያ ድምጽ ሬዲዮ አስቀድሞ ይሄንን ችግሩን ስላስተነቀቀን ባስቸኳይ እርምጃ መውሰድ ይችላል። ይሄን ማለታቸው ምንድነው? ነገሩ መጀመሪያውኑ ባይደርሰን ኖሮ ይሄን ለማጣራት ጊዜ ወስድብን ነበር። ምን ኩር ኮሜዲሽ አንደሽ አት ኢኛን አናን አልሶ inte informera det är som en vänlig och vänskap nation. Ni borde ha fått informationen från etiopiska myndigheter eller någon annan.
Ja, och de har väl säkert gjort sitt och det bästa, men det var så att vi fick väldigt tidigt rop på hjälp här, vilket också var väldigt bra, för det innebär också att vi kunde agera väldigt snabbt. Nu sker den utdelning av bistånd som sker nu. Så jag bara säger också att sen senast vi pratade, då uppgick det humanitära biståndet till Etiopien som helhet på 227 miljoner kronor. Du ställde också den här frågan. Och idag nu när vi pratar så uppgår det humanitära biståndet till cirka 300 miljoner kronor. Och det är för att vi utökar nu också här, för att i fredags så beslutade biståndsmyndigheten SIDA att utöka med 50 miljoner kronor till organisationerna UNICEF och Action for Against Hunger för mer akuta insatser i Tigray, Amhara och Afara-regionen. Jag kan också gå in på mer exakt vad det här innebär.
Okej, okay. Alltså det var i början var det 227 miljoner, nu har man ökat den till 300 miljoner. De här 50 miljonerna är till UNICEF och vad var det du sa? Hunger, Against Hunger.
Ja, precis.
Ja. Och de här 50 miljonerna, de ingår i de här 300 miljonerna, eller?
Ja, ja, precis. Men det är också så här, vi har ju från riksdagen har vi en löpande dialog med regeringen
okay.
och med biståndsmyndighetens sida. Och jag har också fått ett löfte från regeringen att vi utesluter inte ytterligare höjningar. Än så länge så går alltihopa enligt budgetram.
Okej. Okay.
Eftersom man har gjort vissa omfördelningar, nödvändiga omfördelningar inom biståndet.
Okej, Anders Milun Mindenau, kanske vi fick 227 miljoner när jag började det klara i Etiopien. Gen hon heter hon Asreddeche, bedöm katoajem bohala. Och det är 300 miljoner under hon tar gål. Kanske 300 miljoner just 50 miljoner bara kvar till UNICEF när against rahaben emiwagga drijit alle lesu basketkwai 50 million undilekek etwosnal mengist wenem ye sweden mengist qale gebballin mindinno be parlamaw meset yetsedeke qale gebballin ahunum indegena kef madregachin ayqerm kezi ke 300 million crown ወደ ላይ ከፍ እናደርጋለን የሚል ቃል ገብተውልኛል በመንግስት ደረጃ ዱሆር አንጋሸራት ላይ አንግስ አንደስ ሱሚከ ፎር ዘ ሃር ስተደ ቲል ኢትዮጵያን ቦይ አንደንኒንግን ቦይ ዲን ቦይ ኢደ ሶም ኤቨር ቲጋ ደ አት ኢትዮጵያን ኑ ቢሃቨ ዘ ሃር ሄልፕን
ነይ ማን ደ ኢ ሄልፕ ኢምፖርት አት ኢትዮጵያን ቢሃቨ ዘ ሃር ሄልፕን ኑ ኦ ፍራንፍራልት ደ ሰሳ ቢ ዩ ኢንገ ሽልና ፖ መንኒሁር utan för oss är alla människor lika mycket värda, och vi hoppas ju att inga barn, mödrar eller unga män och pojkar också för den delen ska behöva svälta i Etiopien. Och jag får bara säga från förra gången, då kunde jag inte ge exakta detaljer just eftersom att vi reagerade på studs, och det tog ju ett par veckor för oss att få, från att vi fick larmet så tog det oss ett par veckor att liksom få i ordning alltihopa. Men till exempel nu här i staden Debark i Amhara, där bor det tusentals internflyktingar, och där är nu UNICEF på plats med mat, näringstillskott för undernära barn samt för gravida och ammande mödrar och även akut sjukvård. Så det är en sån sak vad det svenska biståndet i praktiken innebär.
አሁን አንደሽ ያሉኝ ምንድነው ለምንድነው እርሶ በተለይ ኢትዮጵያን በተመለከተ ትልቅ አስተዋጽኦ ያደረጉ ነው ምንድነው እንዲያ ያደረጉ ያስገደደው ትላልኩት ኢትዮጵያ ቀድሞን ተናግረውቷል ወዳጅ ሀገራችን ነች በተለይ ደግሞ እኛ ምናምንበት ሰው ሁሉ እኩል ነው ማንኛውም ሰው እኩል ነው ኢትዮጵያም ውስጥ ያለው ወጣቱ ህፃኑ ልጁ ሽማግሌው አሮጊቱ ማንም ሴቱ ወንዱ መራብ የለበትም ይሄንን ከራብ እንዲድን ለማድረግ የተቻለኝን አደርጋለሁ ባለፈው ጊዜ እናንተ ስታስጠነቅቁ ችግሩ አለ ብለ ስትናገር ወይንም ኢትዮጵያ ድምጽ ሬዲዮ ይሄን ነገር ባስቸኳይ እርዱ ብለ ስትል በችኮላ 3 ሳምንት ጊዜ ብቻ ስለነበረን ገንዘቡን በደም ስላላ እንትን ሁኔታውን በደም ስላላወቅን ቶሎ ብለን ብቻ ገንዘቡን ማስለቀቅ ስለሆነ የት የት እንደተከፈሉም አናውቅም ነበር። አሁን ላቀርብልህ ይችላል። ለምሳሌ ደባርቅ የተባለ ቦታ ውስጥ ወደ 1000 የሚሆኑ ህፃናት በረሃብ ይገኛሉ። እነሱን ለመታደግ ባስቸኳይ እርምጃ ወስደናል። ሌሎችንም እንደዚሁ ቦታዎች በዝርዝር ወደፊት አቀርብልሃለሁ ነው የሚሉኝ። Hur länge ska ni fortsätta med det här stödet, Anders?
Nej, det är så här, vi agerar ju lite ad hoc här just nu eftersom att krisen är väldigt omfattande. Just eftersom att konflikten har spridit sig från Tigray till hela norra Etiopien nu. Och jag blev väldigt glad över det här löftet som jag har fått från svenska regeringen i alla fall, att man är beredd att som jag tolkar det, så är man beredd att åta sig ett långsiktigt engagemang. Okay. Det kommer inte bara vara problem i år, utan det här kommer vara problem flera år framöver. Speciellt då när man inte har kunnat så eller kunna komma skörda de kommande åren. Så jag kommer fortsätta att arbeta för att vi ska ha ett långsiktigt engagemang just för den humanitära hjälpen. Kan vi väl lägga till då att det som är vårt största problem just nu, det är ju tillträde. Framförallt är tillträdet till humanitärt stöd begränsat till Tigray. Men vi kan även se hur det är svårt med tillträde även i Amhara-regionen numera.
Du, en sak som jag, innan jag översätter det här, när det gäller tillträde till Tigray. Det finns också uppgifter om, internationella uppgifter om att TPLF behåller kvar de här stora kamionerna, och till exempel häromdagen läste jag att 420 eller 450 kamioner och körde till Tigray, men det var bara 20 eller 25 lastbilar som fick återvända. Nämligen TPLF använde de här lastbilarna för att transportera sina soldater. Har du hört den här rykten?
Ja, vi har hört de här rykten, och även FN har kommenterat det här. Men det vi säger är så här. Skilj på konflikten och stödet, det humanitära stödet som går till människor. Och då är det viktigt att alla parter respekterar det humanitära tillträdet. Och jag kan inte fastslå exakt idag vad det som har hänt, för vi väntar på utredning och vi måste låta utredningen ha sin gång. Men det är en jätteviktig signal där. Alla parter måste respektera det humanitära tillträdet. Det är inte femåringars fel att de vuxna bråkar i landet.
Anders, kedem sinagaru nya እስከ መቼ ድረስ ነው እርዳታችሁ የሚቀጥለው ብለን ለጠየቅነው ጥያቄ እስካሁን ያደረግነው አድሆክ አስቸኳይ የሆኑ ችግሮችን አድሆክ የሚባል አስቸኳይ የሆኑ ችግሮችን ለመፍታት ነው። ግን በእኛ እምነት የኢትዮጵያ ይሄ ድርቁም ሆነ በጦርነቱ ምክንያት የተከሰተው ችግር በዚህ ባጭር ጊዜ ውስጥ በአመት በመናምን የሚያልቅ አይደለም። በተለይ ሳቸው እንደሚሉት እኛም እንደምናምነው ገበሬው ካልዘራ ካላጨደ መጪዎቹ አመታት የረሃብና የችግር እንደሚሆኑ ምንም ጥርጥር የለንም። ስለዚህ በጣም ያስደሰተኝ የስዊድን ጋቨርንመንት የስዊድን ሬየሪንግ መንግስት ቃል የገባልኝ ለኢትዮጵያ የምናደርገው እርዳታ በቋሚነት እንደሚቀጥል መሆኑን መንግስት ቃል ገብቶልኛል። የስዊድን መንግስት እሱ በጣም ደስ ብሎኛል እና እርዳታችን በተቀናባበረ መንገድ ይቀጥላል የሚል ነው የኔ እምነት። የተሰጠኝም ቃል ይሄ ነው ብለዋል። ሌላው የጠየቅኳቸው ሁሉም እርዳታ ማግኘት አለባቸው። ለምሳሌ ትግራይም ውስጥ አማራም ውስጥ በተለያዩ ቦታዎች የእርዳታ እቃዎች እንዳይገቡ ወይም ደግሞ መኪናዎቹ እንዳይገቡ ይደረጋሉ እና ያንን ሶሉ ማድረግ አለብን አይነት ንግር ሲናገሩ እኛም የሰማነው ነገር ዜና አለ። ይኸው ወደ ትግራይ የሚሄዱት ካሚዮኖች ወይም የጭነት መኪናዎች አንድ ያየነው ዜና ላይ ወደ 400 ምናምን የሚሆኑ የጭነት መኪናዎች ገብተው 20 ነው 25 የሚሆኑት ብቻ ናቸው የተመለሱት። ሌሎቹን የወያኔ ለወታደር ማመላለሻ ይጠብቅምባቸዋል የሚል አለ። እሱን ሰምታችኋል ወይ? አዎ፣ ይሄንን ወሬውን ዜናውን ሰምተናል። ግን በአሁኑ ጊዜ ሙሉ ለሙሉ ማረጋጋት ስለሚያስፈልገን እስከዛው ግን የኛ ጠቅላላ አቋማችን ሁሉም ኃይሎች ለእርዳታ የሚሰጠው እርዳታ እንዲደርስ መርዳት አለባቸው መተባበር አለባቸው ይሄ ትግራይ ብቻ ሳይሆን አማራው ሙስት ይሄን ችግር እየተፈጠረ ነው ይፈጥራል ይፈጠራል የአምስት አመት ልጅ አራት አመት ልጅ ለዚህ ጦርነት ምንም ተጠያቂነት የለበት መራብ የለባቸው ህፃናቶቹ አልጀመሩትም ትልልቆቹ ስለተጣሉ ህፃናቶቹ በረሃብ መሞት የለባቸው ነው የሚሉት አንደሽ ያይ ወረር ታክሳም ሜድ ሾርት ቫርሸል ዱ ሜዴላ de os de här. Förresten, jag ska göra intervju med den politiska partiet som du hade som ni hade som ett samtalpartner från Etiopien. Kan du berätta kort om dem? Vilka är de?
Ja, och det är då partiledaren för NAMA som har kontaktat oss angående den humanitära situationen i Amhara-regionen framförallt och slog där ett tidigt larm.
Okay.
Och där vi också fått beskrivning. Vi kommer även, ja, jag ska bara lägga till här med, bara om det är någon som undrar exakt vad det är, så vad bistånd också nu är för någonting. Det handlar om kontantstöd, mediciner, näringstillskott, vattenförsörjning, sanitet, hygien, tvål, filtar, andra förnödenheter. Dessutom har även UNICEF fått ett specialuppdrag just att skydda IDPs, alltså internflyktingar, mot våld och övergrepp med, som är omfattande i landet. Men det här är ju saker som vi gör här och nu. En dag så kommer ju freden också att återkomma till Etiopien. Och då börjar det stora arbetet, för att vi har även fått rapporter om skolor. Många skolor, många sjukhus,
just det.
Vårdcentraler som har blivit förstörda eller plundrade över hela norra Etiopien.
Mm.
Och det är också någonting som vi kommer in i en diskussion med, för att se vad är det Sverige kan göra här, vad är det vi kan bidra med här. Mm. Vi har ju sedan tidigare i Sverige byggt väldigt många skolor. Jag kommer inte ihåg exakt siffran, men det är tusentals skolor.
6000 närmare.
Ja, det är den siffran jag också har hört. Och då får vi se om vi kan arbeta fram någonting kring det. Det är ingenting jag ska lova här och då, för det här och nu säger vi det här akuta stödet som vi försöker lösa. Men vi är väldigt tacksamma också över att vi fick det här larmet. För det innebär också att vi fick det här larmet så pass tidigt. Det gjorde också att vi kunde reagera väldigt snabbt. Det har varit avgörande.
Det är hedrande för oss också, för mig personligen, att mitt rop har motsvarat en sån stort hjälp. Men innan jag översätter vad du har sagt, Anders, jag kan berätta kort om skolor som är byggda av SBO. Det svenska biståndsorganet, jag vet inte, vi kallar den SBO i Etiopien, jag var ett barn då. Det var 6000 grundskolor i hela Etiopien som Sverige byggde. Så vi har stor tacksamhet gentemot Etiopien. Och det är det som vi hoppas att ni börjar göra det också så småningom. Man kan inte lova som du sa, men vi hoppas att vi går över till en långsiktig stöd till Etiopien. Men nu ska jag översätta vad du har sagt. Almato Chachin gick rätta Anders Jalut Mindenau betyckel Erdata Chachin Mindenau med Masallama och Lammet Fällegu. Andenja cash ገንዘብ ነው ምንሰጠው ለህዝቡ እንዲደርስ። ይሄንን ደግሞ እኛም ራሳችን በዚህ ሬዲዮ ተናግረናል። የዩኒሴፍ በአልጣየ ገንዘብ ከስዊድን የመጣውን ገንዘብ ለተፈናቀሉት በኮንታንት በካሽ እየሰጠን እንዲቋቋምበት ስላደረግን ስዊድንን እናመሰግናለን ብለው ለኛም መልእክት ልከውልናል። በኮንታንት እንሰጣለን፣ ካሽ እንሰጣለን፣ መድኃኒት፣ ምግብ፣ መጠጥ፣ መጸዳጃ እና ማአት ነገር ነው የተከሰቱት። እናንተም ሰምታችሁታል ለማስተዋወስ አልችልም በቃል እነዚህን ነው ምንረዳው ባሁን ባስቸኳይ አድሆክ እርዳታው። ወደፊት ግን አላማችን የሚሉት ምንድነው? ሰላም ሲፈጠር ሀገሪቱ ውስጥ ሰላም ሲፈጠር ህዝቡ ገበሬው ማረስ ምናምን ሲጀምር ያን ጊዜ ደግሞ ቋሚ የሆኑ ነገሮችን ከዚህ በፊት የሰራናቸው አይነቶች እንደ ትምህርት ቤቶች ለመስራት ፕላን አለን። አሁን ያንን ቃል አንገባም ግን ያን ነው የወደፊት አላማችን። ሁሉ ጊዜ አስቸኳይ ችግርን በመፍታት ብቻ አይቆምም የኢትዮጵያ እርዳታችን ነው የሚሉት። እንግዲህ አንደርሽን በኢትዮጵያኖች ስም ከልብ ያመሰግናለሁ። እንሰናበታቸዋለን። ጥያቄያችን ሲኖረን ስልሳቸውን እንጠይቃቸዋለን። ወደፊትም ደግሞ ይሄ ገንዘብ አልደረሰም የሚሉ ኃይሎች ካሉ እነዛን ይዘን እሳቸውን እንጠይቃቸዋለን። አንደሽ ያ ሞስተስ ያ ወረ ታክሳም ያ ኤፐርሾሊገን ታክሳም ፍዴ ፎር አት ዱ ኦዲና ሪየሪንስ ካም ሮተር ኦሄርሻማት ሚን Vedian vår etiopiska folkets vedian och reagerat på det viset. Du ska ha tusen tack för det här. Och vi återkommer till dig vid behov, Anders. Malcolm Meskel.
Malcolm Meskel. Och jag ska bara säga också att vi redovisar allting öppet, så man kan också se på biståndsmyndighetens sida. Alla kanske inte detaljer alla omförflyttningar vi gör pengar och alltihopa, men för den som är intresserad så kan man gå in på sida på en kasse, så kan man även se hur biståndet fördelas och omfördelas.
Okej, Anders, vad är det här? Jag har inte någon ägare på gilsen av. Men jag har inte någon ägare på gilsen av. Jag har inte någon ägare på gilsen av. Bistånd och minnande håna på sida hemsida gabtachu, website gabtachu. በጠቅላላ የተደረገውን ማየት ይችላልላችሁ። ምንም የሚደበቅ ነገር የለም። ያተናገርኩት ያለውን ነው የምናደርገውን ነው። እሱንም ማየት ይችላልላችሁ ይላል። አድማጮቻችን በዚህ ውይይት ምክንያት ዜናዋ አንዱ ለሶስት ደቂቃ በትተላለፍ ይቅርታችሁ እንደማይለየን ባለሙሉ ተስፋነን። 5 ደቂቃ ይለናል ቴክኒካል አፍያችን 11 ከ05 ላይ ዜናው ይጀምራል ይላል አላፊው። እንግዲህ አንደሽን መልካም መስቀል ብዬ ተሰናብቻለሁ። አንደሽ መልካም መስቀል ጤና ይስጥልኝ።
መስከኛሉ መዳኒት በጠላ አንተና ሶድዶ ሌላ የሚያስጠላ በሜሪ አርምዴ ባስናገች ክራር ጠብቅ ሃለው ከትዝታ ጋር አደራ I'm gonna hit
አድማጮቻችን ከይቅርታ ጋራ ዜናው አሁን ከአንድ ደቂቃ በኋላ ይቀርባል።
ተናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። ለመላው ክርስቲያን እምነት ተከታዮች እንኳን ለበዓለ መስቀሉ በሰላም አደረሳችሁ። በመስራቅ ወለጋ ኪራሙ ወረዳ ካርባሺ በላይ ተፈናቀሉ ዜጎች ደንነት አሳሳቢ መሆኑን ኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ በመስራቅ ወለጋ ዞን ኪራሙ ወረዳ የሚገኙ ሲቪል ሰዎች ለደንነታቸው አስጊ ሁኔታ ላይ የሚገኙ መሆናቸው የሚያሳስብ መሆኑን ገልጿል። በዚህ ወረዳ ቦቃ ቀበሌ መስከረም 7 እና 8 2014 ዓ.ም በደረሱ 3 ተያያዥ ጥቃቶች በአጠቃላይ 18 ሲቪሎች መገደላቸውን እንዲሁም መስከረም 8 2014 ዓ.ም በውልማይ ቀበሌ በተፈጸመ ሌላ ጥቃት 11 ሰዎች መገደላቸውን ነዋሪዎች ለኮሚሽኑ አሳውቀዋል። በኪራሙ ወረዳ ባለው አሳሳቢ ጸጥታ ሁኔታ ምክንያት ከተለያዩ ወረዳዎች አካባቢዎች ተፈናቅለው በኖሌ ቀበሌ ባህሮና ኪራሙ ከተሞች ተጠለለው የሚገኙ ከ40ሺ በላይ የሚሆኑ ነዋሪዎች ለወራት አስቸኳይ ሰብአዊ እርዳታና ሌሎች ድጋፎችን ባለማግኘታቸው አስቸጋሪ ሁኔታ ውስጥ እንደሚገኙ ነዋሪዎች አክለው ይናገራሉ። በአሁን ወቅት ኪራሙ ወረዳን ከቡሬና ነቀብት ከተሞች ጋር የሚያገናኙ ዋና ዋና መንገዶች ለተሽከርካሪ እንቅስቃሴ ተዘግተው እንደሚገኙ ኮሚሽኑ አረጋግጧል ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን የፌደራሉና የክልል መንግስት የጸጥታ ኃይሎች በኪራሙ ወረዳ ላለው የጸጥታ ስጋት ዘላቂ መፍትሄ ለመስጠት በነዋሪዎች ላይ በተደጋጋሚ ጥቃት የሚያደርሱ ኃይሎችን ከህግ ፊት ለማቅረብ ተጨባጭ እርምጃዎች እንዲወስዱ አሳስበዋል። በተጨማሪም በግጭቱ ምክንያት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው መመለሱ እንደተጠበቀ ሆኖ ተፈናቃዮቹ ለከፋ የሰብአዊ ቀውስ ከመገለጣቸው በፊት በአፋጣኝ ወረዳውን ከሌሎች አካባቢዎች የሚያገናኙ መንገዶች እንዲከፈቱና አስፈላጊው ሰብአዊ እርዳታ መድረሱን እንዲያረጋግጡ ኮሚሽኑ አሳስበዋል። የኦሮሚያ ክልል ምክር ቤት ትናንት ባደረገው መስራች ጉባኤ ሽመልስ አብዲሳን በሙሉ ድምጽ የክልሉ ርዕሰ መስተዳድር አድርጎ መምረጡን አስታውቋል። ሽመልስ ላለፉት 2 አመታት ከመንፈቅ ክልሉን የመሩ ሲሆን በትናንትናው ዕለትም ሌላ ተቀናቃኝ እጩ አልቀረበባቸው። ሰዓድ አብዱራህማን ደግሞ አዲሷ የክልሉ ምክር ቤት አፈ ጉባኤ ሆነው መመረጣቸው ተዘግቧል። በተያያዘ ዜና የኦሮሞ ነጻነት ግንባር ሊቀመንበር አራርሳ ቢቂላ የኦሮሚያ ክልል ሰራተኛና ማህበራዊ ጉዳዮች ቢሮ ኃላፊ ሆነው እንደተሾሙ የክልሉ ዜና አውታሮች ዘግበዋል። የካቢኔ ሹም ዝርዝሮቹም ተመላክቷል። አራርሳ የክልሉን ካቢኔ በመቀላቀል ከተቃዋሚ ፓርቲ አመራሮች የመጀመሪያ መሆናቸው ሲነገር፣ በኦነግ ውስጥ የአመራር ክፍፍል መፈጠሩን ተከትሎ አራርሳ በዳውድ ኢብሳ ምትክ የግንባሩ ሊቀመንበር መሆናቸውን ለምርጫ ቦርድ ማሳወቃቸው ይታወሳል። ኤስኤንዲፒ ተባለው ዓለም አቀፍ የሀገራት ብድር ከፋይነት ደረጃ ውጪ ተቋም የኢትዮጵያን የውጪ ብድር የመክፈል አቅም ደረጃ ከቢ ማይነስ ወደ ደረጃ ሲሲ ፕላስ ዝቅ እንዳደረገው ሮይተርስ ዘግቧል። ድርጅቱ የሀገሪቱን የውጪ ብድር የመክፈል ደረጃ ዝቅ ያደረገው ሀገሪቱ የገጠማትን ፖለቲካዊ አለመረጋጋትና የውጭ ዕዳ መክፈያ ጊዜ ሽግሽግ መዘግየቱን እንደ ምክንያት በመጥቀስ ነው። በቀጣዮቹ 3 ዓመታት የሀገሪቱን የበጀት ጉድለት የሚሸፍነው በዋናነት የውስጥ ምርት እንደሚሆን ድርጅቱ ገልጿል። ንግድ ባንኮች በስድስት ወራት ውስጥ የደንበኞቻቸውን ማንነትና ግላዊ መረጃ ሟልቶ የያዘ አዲስ የደንበኞች መለያ መታወቂያ እንደዘጋጁ ብሔራዊ ባንክ ማዘዙ ዋዜማ ሬዲዮ ዘግቧል። ባንኩ አዲሱን መመሪያ ያወጣው በፋይናንስ ዘርፉ ማጭበርበርን ለመቆጣጠርና ህገወጥ የገንዘብ ዝውውርን ለመከታተል እንዲቻል ነው። ባንኮች ግን መታወቂያውን አዘጋጅተው ለደንበኞች ለማደል 6 ወር በቂ አይደለም ሲሉ ቅሬታ ማቅረባቸው ተዘግቧል። አዲሱ መመሪያ የባንክ ደብተር የሚከፍቱ ደንበኞችን ደብተሩን የሚከፍቱበትን ምክንያትም እንዲያስረዱ ያስገድዳል ተብሏል። በአማራ ክልል በሰሜን ወሎ ዞን በህዋት አማጽያን ስር ያለችው የላሊበላ ከተማ ነዋሪዎች ወደ ሌሎች አካባቢዎች የተሰደዱ መሆኑን ሪፖርተር አስነብቧል። ከተማዋ በአማጽያኑ ቁጥጥር ስር ከገባች ወዲህ መብራት፣ ውሃ፣ ስልክና የባንክ አገልግሎቶች የተቋረጡባት ሲሆን ንግድ መደብሮችም ሸቀጦቻቸውን አሟጠው እንደጨረሱ የአይን ምስክሮች ተናግረዋል። በርካታ የከተማዋ ተፈናቃዮች ወደ ገጠራማ አካባቢዎችና ወደ ባህር ዳር ከተማ መሄዳቸውም ዘገባው ጠቅሷል። በአማጺው ህወሓት አመራሮች መካከል አለመግባባት በመፈጠሩ የቡድኑ ታጣቂዎች ጎራ ላይ ተውታኩስ እንደተለዋወጡ የአማራ ብዙሃን መገናኛ ኮርፖሬሽን ከምንጮች እየሰምቻለሁ በማለት ዘግቧል። በተክስ ለውጡ 10 ሰዎች እንደሞቱ ዘገባው ሲጠቅስ በቡድኑ አመራሮች መካከል አለመግባባት የተፈጠረው በምዕራባዊ ወታደራዊ ግንባር ቡድኑ ተደጋጋሚ ሽንፈት ስለጋጠመውና ታጣቂዎቹ የመዋጋት ፍላጎት እንደሌላቸው በመግለጻቸው እንደሆነ ምንጮቹ ተናግረዋል። የአማጺው ህወሓት ተዋጊዎች በአማራ ክልል ደቡብ ጎንደር ዞን አዲስ ዘመን እብናትና ምድርቅ ከተሞችን የሚያገናኘውን የተከዜ ወንዝ ድልድይ እንዳፈረሱ የክልሉ ኮሙኒኬሽን ጉዳዮች ቢሮ ጠቅሶ የአማራ መገናኛ ብዙሃን ኮርፖሬሽን ዘግቧል። ድልድዩ መቼ እንደፈረሰና በአሁን ወቅት የተጠቀሰው አካባቢ በማን ቁጥጥር ስር እንደሆነ ዘገባው አላብራራም። የአማጺው ህወሓት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ አካባቢ ባሉ የገጠር መንደሮች በርካታ ሰላማዊ ሰዎች እንደገደሉ አይን ምስክሮች ለቢቢሲ ተናግረዋል። ታጣቂዎቹ በጳጉሜ መጨረሻና መስከረም መባቻ ለሁለት ቀናት ለጊዜው ቁጥራቸው ያልታወቁ በርካታ ሰዎችን የገደሉ ሲሆን በሺ የሚቆጠሩ ሰዎች ደግሞ ከቀያቸው ተፈናቅለዋል ብለዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ አማጺዎቹ ያሉት ነገር የለም። በአሜሪካ ውጭ ጉዳይ መስሪያ ቤት የመከላከያ ንግድ ቁጥጥር ቢሮ የትግራይን ጦርነት ግምት ውስጥ በማስገባት የዓለም አቀፍ ጦር መሳሪያ ሽያጭና ዝውውር ደንቡን ሊከልስ እንደሆነ ውጭ ጉዳይ መስሪያ ቤቱ በትዊተር ገጹ አስታውቋል። ማሻሻያው የአሜሪካ ጦር መሳሪያ አምራችና ሻጭ ኩባንያዎች ለኢትዮጵያና ኤርትራ በሚሸጡት ጦር መሳሪያ ላይ እገዳ እንዲጣል የሚያስችል ነው ተብሏል። የደንቡ አንቀጽ 126.1 ከአንዳንድ ሀገራት ጋር በሚደረግ የጦር መሳሪያ ሽያጭ፣ ግዢና ዝውውር ላይ እገዳ የሚጥል ሲሆን ከአሁን ቀደም ተመሳሳይ እገዳ ከተጣለባቸው ሀገራት ኤርትራ፣ ደቡብ ሱዳን፣ ሱዳንና ሶማሊያ ይገኙበታል። የጠቅላይ ሚኒስትር አብይ አህመድ አማካሪ ዲያቆን ዳንኤል ክብረት ባለፈው ሳምንት በአማራ ክልል በተዘጋጀ በአንድ መድረክ ላይ ስለ ህወሓት ያደረጉት ንግግር የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ አደገኛ ትርክት ነው ሲሉ ለፈረንሳይ ዜና ወኪል በሰጡት ቃል አውግዘዋል። ከባድ ውግዘት የገጠመው የዳንኤል ንግግር ህወሓቶች ድጋሚ እንዳይፈጠሩና ከታሪክ ማህደርም ሆነ ከሰዎች ሕሊና ጨርሶ ሊሰረዙ ይገባል በማለት የተናገሩት ንግግር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የዘር ማጥፋት ወንጀል መከላከል ከልዩ አማካሪና የአሜሪካዊ ልማት ተራድኦ ድርጅት ዋና ኃላፊ ሳማንታ ፓወር የዳንኤል ንግግር አሳሳቢ መሆኑን ጠቅሰው ተችተዋል። ዳንኤል ክብረት እንዳሉት ግን ንግግሩ አሸባሪ ተብሎ የተፈረጀው ህወሓትን ብቻ የሚመለከት ነው በማለት ለዜና ወኪሉ ተናግረዋል። ቱርክ ኢትዮጵያንና ሱዳን ድንበር ውዝግብን ለማሸማገል ያቀረበችውን ሐሳብ ሱዳን ተቀበለችው የቱርኩ አናዶሉ ዜና ወኪል ዘግቧል። ሱዳን የቱርክን አሸማጋይነት ተቀበለችው የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታ አልብርሃን ባለፈው ወር በቱርክ ጉብኝት ባደረጉበት ወቅት መሆኑን የሱዳን ውጭ ጉዳይ ሚኒስቴር ማርያም አልመህዲ ተናግረዋል። በጉብኝቱ ወቅት ብርሃን ለፕሬዚዳንት ጣይብ ኤርዶጋን ሐሳብ ይፋዊ ምላሽ ስለመስጠታቸው አልተዘገበም ነበር። በኢትዮጵያ የተባባሰ የሄደው ከባድ የኑሮ ውድነት በዜጎች በቂ ምግብ የማግኘት መብትና በሌሎች ኢኮኖሚያዊና ማህበራዊ መብቶች ላይ አሉታዊ ተጽዕኖ እያሳደረ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን በማህበራዊ ትስስር ገጹ አስታውቋል። መንግስት የኑሮ ውድነቱን ለመቆጣጠር የወሰዳቸውን አንዳንድ እርምጃዎች ያደነቀው ኮሚሽኑ እርምጃዎቹ ግን የተቀናጁ እንዲሆኑና ውጤታማነታቸው በዝቅተኛ የኑሮ ደረጃ ያሉ የህብረተሰብ ክፍሎችን ተጠቃሚ ማድረግ ስለመቻላቸው መንግስት በየጊዜው እንዲያረጋግጥና ተጨማሪ የማሻሻያ እርምጃዎችን እንዲወስድ አሳስቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ጽጌም አደይን ተከትሎ በኢትዮጵያ በሚገኙ ብሔሮች፣ ብሔረሰቦችና ህዝቦች በልዩ ልዩ ዝግጅቶች በድምቀት የሚከበረው የመስቀል በዓል በተለይ በጉራጌ ብሔረሰብ ዘንድ ልዩ ቦታ አለው። መስቀል በጉራጌም ከሃይማኖታዊ ስርዓቱ ባሻገር ህብረ ብሔራዊነቱና ባህላዊ ገጽታው ብዙዎችን ይስባል። የመስቀል በዓል በተለያዩ ሃይማኖታዊና ባህላዊ ትውፊቶች ደምቆና ሸብርቆ የሚከበር መሆኑም ኢትዮጵያ በተባበሩት መንግስታት የሳይንስ የትምህርትና የባህል ማዕከል ዩኔስኮ ካስመዘገበቻቸው ቅርሶች መካከል አንዱ ለመሆን ችሏል።
አሜን። ስለካፋቀርህ
አሜን።
ስለከጣርህ
አሜን።
የመስቀል በዓል አከባበር በኢትዮጵያ እንደየአካባቢው የተለያየ ገጽታን ይዟል። በጉራጌ፣ በከምባታም፣ በዶርዜና መሰል ብሔሮች በዓሉ የተለየ ትኩረት ተሰጥቶት በድምቀት ይከበራል።
ጉራጌ 10 ባር በደሞጂ መስቀራህሬ ደምቅ ይላል። ጉራጌ 10 ባር በደሞጂ መስቀራህሬ ደምቅ ይላል። ይሄ ማለት መሰለ 10 በዓላት ቢጨፈለቁ መስቀልን አህል አይገዝፉም ማለት ነው። መስቀልን ይሄንን አህል ነው ግዝፈት ምን ሰጠው። በጉራጌ ማህበረሰብ
ማንኛውም ነገር ደስታችን እናሳልፈው። ሰው ልጅ ቆጤና ካለ ሁሉ ደስታ ነው አይደል? የመስቀሉ ይለያል።
አሁን ቆጮ ራሱ ይለያል። በቃ በጥቅምት ነው እሱ ያመስ ባል ቆጮ የሚዘጋጀው። ከዛ
ጥቅምት ላይ ነው ማዘጋጀት የጀመረው። እስካሁን ይዘጋጃል።
እስካሁን እየተዘጋጀ ነው።
ሚስት የታጭበት መንገድም አለ። እቺ ለኔ ትሁን በሚለው ውስጣችን እንትን ብሎን ያው ሄደን እንጠይቃታለን። ነባ እነዚህ ነገር ብለን ጠይቀናት እሺ ካለችን ያው ቤተሰብ ዘመድ አዝማድ ነግረን በዛው አይተን በአመት ባሉ ዘውንተና ካባ
ስለዚህ ተስስርም የሚፈጠርበት ነው ማለት ነው።
አዎ በዛው ተስስር አንድ አመት ባል ደግሞ ከሚያደርጋቸው ነገሮች አንዱ ተስስርን ይፈጥራል ማለት ነው። በዚህ አጋጣሚ ማለት ነው
በጉራጌ ባህል የመስቀል በዓል መከበር የሚጀምረው መስከረም በገባ በ13ኛው ቀን ነው። የብሔሩ ተወላጆች የመስቀል በዓልን ለማክበር ከያሉበት ወደ ትውልድ ሀገራቸው የሚያቀኑት ቀደም ብለው ነው።
በየአመቱ ለመስቀል እንገባለን እና መስቀል ማለት ልዩ ውበት አለው። ቅድም እንዳልከው ነጥብ መስቀል ያልገባ ሰው ማለት ውነት ነው። ተቸግረን እንኳን በጣም የሚከፋው ማለት ነው። እና ደግሞ ቤተሰቦቻችን ደግሞ አውዳመት ማለት እኛ ከሌለን ማብራት ኖሮ ጨለማ እንደማለት ነው።
የጉራጌን ባህላዊ ያመጋገብ ስርዓትን ከሚያመላክቱ መሰረታዊ ነገሮች ውስጥ አንዱና ዋንኛው የክትፎ አመጋገብ ስርዓት ነው። መስከረም 16 የብርንዶ ወይም የክትፎ ቀን ተብሎም ተሰይሟል። ቀኑ ለየት ያለና ትኩረት የሚሰጠው ለት ሲሆን በዚህ ቀን ትልቁ ደመራ የሚደመርበትም ነው። ጉረምሳና ልጃገረዶች በባህላዊ ጭፈራ የሚታዩበት ቀንም እንደሆነ ይነገራል።
ላይ ወመን ክትፎ ቀን የሴቶች ወጥ የልጆች የዳመራ ቀን ነው። ወመን ክትፎ አለ። በመቀጠል ደግሞ ዛሬ እንደምታዩት ታርዷል። የእርድ ቀን ነው። የመስቀል ነው። የጎረቤት እናቱ ዛሬ እኛ ቤት ነው የታረደው። ያን የታረደበት ቤት ጎረቤት ተሰብስቦ ያረዱት ጎረቤቶች ተሰብስበው መጥተው እዚህ ቤት ክትፎ ሊበሉ ነው። እየታርዷል። ይህን ክትፎ ሊበሉ ጎረቤቶች እሷ የታላቅ ባለቤት ሚስት ናት።
የታሰበው ነገር እንግዲህ መስቀል በሀገራችን በሀገር ደረጃ በማይዳሰስ ዩኔስኮ ውስጥ ተመዝግቧል። ቀጥሎ ደግሞ በየዞኑ በየክልሉ በርካታ ያልታዩ ባህሎች አሉ። ዛሬ እንዳያችሁት የሰርግ ስነ ስርዓት አሜዚንግ፣ ማንም ሰው የትም ቦታ ያላየ ነው ይሄ። ሲቀጥል የክትፎ ስነ ስርዓቱ በራሱ በጊነስ ቡክ ልናስመዘግብ ነው። ስነ ስርዓቱ ታባቱን አይተዋል፣ ቅመማ ቅመሙን አይተዋል። ይሄንን የኛ ዓላማ ፕሮጀክቱ ተጠምቶ ሲሰጥ ፊውቸር 5 ኢየርስ ውስጥ በአምስት አመት ውስጥ ወርልድ ጊነስ ቡክ ለማስመዝገብ ነው።
መስከረም 18 እስከ መስከረም መጨረሻ ያሉት ቀናት ደግሞ አዳምና ወይም የገበያ ላይ ጨዋታ በመባል ይታወቃል። በእነዚህ ቀናት ልጃገረዶችም ሆኑ ጎረምሶች በነጻነት ይጫወታሉ። በዚህ ጨዋታ በተለይ ከሌሎች ቦታዎች የመጡ ወንዶች ለወደፊት ሚስት የምትሆናቸውን ሴት የሚመርጡበትና ሴቷን ብትሆን የምትታጭበት ጊዜ ነው።
የመስቀል በዓል ሲነሳ በጉራጌ ማህበረሰብ ዘንድ ወጣት ልጃገረዶችና ወንዶች የሚያደርጓቸው ራሱን የቻለ ግንኙነት አለ። የራሳቸው የሆነ ባህላዊ ጭፈራዎችም አሏቸው። እንግዲህ ከዚህ ከመስቀል በዓል ጋር ተያይዞ እኛ በምንገኝበት በዚህ በወልቂጤ ከተማ በዚህ በመስቀል ዕለት የጋብቻ ስነስርዓታቸውን ሲያደርጉ ያገኘናቸው ሙሽሮችም እዚህ እኛም አብረን ታዳሚ ነበር
አለ። ያው በመስቀል ያው በዚያ የትዳር ስላደረሰ በጣም
ይሄንን የሰርጋችሁ ቀን ዛሬ እንዲሆን ለምን
በመስቀል ሊሆን ፈለገ? በበዓሉ ስለሆነ በዓሉ ስለሆነ በአማካኝነት አብረው እንዲሆን ይፈልግ ነው።
አድማጮቻችን አሁን እንግዲህ ከተሳካልን መስመራችን ላይ አንድ እንግዳ ከኢትዮጵያ አለን። ከዚህ እንግዳችን ጋር ምንዋየው ስለ የስዊድን መንግስት ለፈቀደው አሁን 230 ስለደረሰው ሚሊዮን ስለደረሰው የእርዳታ ገንዘብ የነበራቸውን አስተዋጽኦ አንደሽም ገልጸውታል በዛሬው ኢንተርቪዋችን ላይ። እሳቸውንም በቀጥታ እንጠይቃቸዋለን። ጣና እስትልኝ አቶ በለጠ የአማራ ብሔራዊ ንቅናቄ ፕሬዝዳንት ጣና እስትልኝ ጌታ ሃሎ 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 ከመስመር ወጥተውብናል መሰለኝ። እስቲ እንደገና እንሞክራለን። ሃሎ እንደገና እንሞክራለን አድማጮቻችን።
በጣም በሩባንጆ በቀደማ ቡባዝ የበጉ የዶሮ የሳናቱ
በለጠ
ይስማኛል።
ኦኬ በጣም ጥሩ። እንግዲህ አድማጮቻችን ለተወሰነች ጊዜም ቢሆን ከአቶ በለጠ ጋር ውይይት ለማድረግ እንሞክራለን። ጣና እስትልኝ አቶ በለጠ
ያንተ ድምጽ ግን ጥሩ አይደለም አህመድ።
ኦክስቲ ቆይ አሁን ይስማል?
የሆነ የታፈነ ድምጽ ነው።
እኔ እንግዲህ እንዴት እንደማረገው አላቅም። እስቲ ሙዚቃውን በጠቅላላ እንዲያጠፋው ቴክኒሻውን ነግራለሁ። ጠፍቷል። እስቲ አሁን እስቲ ይሰማል በደንብ?
አሁን ይሻላል። አዎ
እሺ እንደዚህ ይያወራለሁ። አሁን እንትን እኮ ማርስ ሆነብኝ የኢትዮጵያ መደውል አንዳንድ ጊዜ አስቸጋሪ ነው። አቶ በለጠ እንግዲህ የአማራ ብሔራዊ ንቅናቄ ፕሬዝዳንት ነዎት። አቶ በለጠ ስዊድን ለኢትዮጵያ ያደረገችውን እርዳታ በተመለከተ አስተዋጽኦ እንዳለዎት ዛሬ አቶ የተከበሩ አንደርሺ ለኛ ሬዲዮ ላይ ቀርበው አስረድተው ነበር። እስቲ እርሶ እንዴት ነው የእናንተ ድርጅት አስተዋጽኦ በምን ሁኔታ አይነው ይሄ ነገር የጀመረው? የኢትዮጵያ ድምጽ ሬዲዮንስ ይሄንን የተካፈለበት ወይንም ደግሞ ሮሉን የተጫወተበት በቀጥታ እዚህ ስዊድን መንግስት ጋራ እንዴት ነው? እስቲ ይሄን በርሶ የሚያውቁትን ቢያስረዱ።
እሺ በቅድሚያ አመሰግናለሁ አህመድ ይሄ የእርዳታ ጥያቄያችን እንዲሳካ ከፍተኛውን አስተዋጽኦ አንተ እንደ ግለሰብ እንደዚሁም የሬዲዮ ጣቢያውና ኮሚኒቲው የተጫወቱ መሆናቸውን ማስታወስ ፈልጋለሁ፣ ማመስገን ፈልጋለሁ። እና እንግዲህ ነው የተጀመረው የሚለው ያው እንግዲህ ባለፈው ዓመት ፌብሩዋሪ ላይ ታስታውስ ከሆነ እኔ የአማራ ብሔራዊ ንቅናቄ ምክትል ሊቀመንበር በነበርኩበት ጊዜ ወደ ስዊድን ሀገር እንደመጣሁ ታስታውሳለህ። እና ያኔ በነበረን ግንኙነት የስዊድን ፓርላማ ሰዎች ጋር አስተዋውቀኛል ወደ ፓርላማ ወስደህ። በተለይ ደግሞ ከሚስተር አንድሬስ ኦስተንበርግ ጋር በቢሮቸው ተቀብለው አነጋግረውኛል። ያኔ አጠቃላይ በሀገር ቤት የምናደርገውን የፖለቲካ እንቅስቃሴ የአማራ ህዝብ ጥያቄዎች ምን እንደሆኑ ለማስረዳት ሰፊ ጊዜ አግኝቼ እድል አግኝቼ ለማስረዳት ችያለሁ። እና ከዛ ጊዜ ጀምሮ ጥሩ ስለነበር ከአንተም ጋር የቀጠለ ግንኙነት ነበረን። ከእሳቸውም ጋር እንደዚሁ እንገናኝ ነበር። እና አሁን ሰሞናዊውን የሰሜን ኢትዮጵያ አካባቢ የተፈጠረውን ሁኔታ አስመልክቶ በጣም ሰፊ ህዝባችን ስለተፈናቀለ ለችግር ስለወደቀ በዛ በጦርነቱ አካባቢ ያለውን ህዝብ እንደዚሁ ምንም አይነት አገልግሎት የማያገኝበት ሁኔታ ስላለ እና ለከፋ ረሃብ ስለተጋለጠ ጭፍጨፋም የተፈጸመበት ስለሆነ ይሄ ጉዳይ በጣም አሳሳቢ ስለነበር መጀመሪያ አንተን ነው ኮንታክት ያደረኩት። አንተ ጠንካራ እንደሆነ ስለማቅ በስዊድን መንግስትም የኢትዮጵያን ኮሚኒቲ ለማግኘት ሲፈልግ በአንተ በኩል እንደሚያገኛቸውም ያለ የተከበሩ አንድሬሽም ነግረውን እንደነበር ስለማስታውስ እንግዲህ ተስፋ በመያዝ መጀመሪያ አንተን ያሳወቅኩት ህዝባችን በከፍተኛ ችግር ላይ ያለው የተፈናቀለውም አካባቢው አለጣውም ሁለቱም የተለያዩ አይነት ችግሮችን እያስተናገደ ስለሆነ ይሄ ልባት ማግኘት ስላለበት ለአንተን ያስረዳሁት። ስለዚህ አንተን አድረው ያልኩትኝ ያው የስዊድን ህዝብና መንግስት ጉዳዩን አውቆ አስቸኳይ ሰብአዊ እርዳታ ማድረግ የሚችልበትን ስራ መስራት እንድችሉ ነበር። አንተም እንግዲህ ተከትለህ ለህዝቡ እንዲሁም ለሚመለከታቸው የመንግስት አካላት ጥያቄውን አቀረብክ፣ አሳወቅ። ያን ተከትሎ የተጠናከረ መረጃ እንዲመጣ ፈልጎ ስለነበር በእኛ በኩል ይህም መረጃ አጠናክረን ምን ያህል ህዝብ የተፈናቀለ እንዳለ፣ በስም ጣቢያ እንዳለ፣ የት ከተሞች እንዳለ፣ ምን እንደሚያስፈልገው እና ያልተፈናቀለውም ህዝብ ያለበት ሁኔታ ጠቅሰን እጅግ አሳሳቢ የሆነ የሰብአዊ ቀውስ መኖሩን በዝርዝር አስቀምጠን ለስዊድን ፓርላማ ደብዳቤ አስገብቻለሁ፣ ልከናል። እንግዲህ ይህን ደብዳቤ መግባት ተከትሎ የስዊድን መንግስትም በተለይ በተከበሩ ሚስተር አንድሬሽ አማካይነት ጉዳዩን አጢኖ ውሳኔ እንዲያገኝ ማድረግ ስለቻለ በጣም ይሄ ለእኛ ከፍተኛ ስኬት ነው። ለህዝባችን እንግዲህ ይህን የመሰለ ተጨባጭ ስራ በእናንተ እገዛ ማግኘት ተችሏል ማለት ነው። ይህን እንግዲህ በዚህ ጊዜ ውስጥ ከአንተም ጋር ያው እንደምታውቀው ተደጋጋሚ ግንኙነቶችን ስናደርግ ነበር። አንዳንድ ክላሪፊኬሽን የሚፈልጉ ጉዳዮችን ትጠይቀኛለህ፣ የማስረዳለው ከእሳቸውም ጋር እንደዚሁ ግንኙነት ስናደርግ ቆይተናል። ተጨማሪ ማብራሪያዎችን ስሰጥ ቆይቻለሁ። ወደ ተፈናቃዮች ባሉባቸው ከተማዎች በሄድኩበትም ጊዜ አንዳንድ አፕዴትስ ይዤ በመመለስ ይህንም ኮሚኒኬት ሳደርጋቸው ቆይቻለሁ። እዚህ ውሳኔ ከተላለፈ በኋላ እንግዲህ በዜናም ባለፈው ሳምንት እንዳሳወቅነው ለህዝቡ የተከበሩ አምባሳደሩ ጋር እዚህ ቀጠሮ ይዘን እንደዚሁ ተገኝተን ስለ ሁኔታው አጠቃላይ ውይይት አድርገን እኛም በድርጅታችን ስም ምስጋና አቅርበን ተመልሰናል። እና አጠቃላይ ሂደቱ ይህን ይመስላል። አመት
አቶ በለጠ ከኤምባሲው ጋር አዲስ አበባ መገናኛታችሁን ተነግሮኛል፣ ሰምቻለሁ። ጥሩ ውይይት እናደረጋችሁ። አቶ በለጠ ባለፈው ሰኞ ከስቶክሆልም አዲስ አበባ ከሚገኘው የስዊድን ኤምባሲ ጋር ተገናኝታችሁ መወያየታችሁ እና ውይይታችሁ ፍሬያማ እንደነበረ ይሰማል።
ድምፅ በፍጹም ይሰማል። ለማመት
አይሰማም። አሁንስ ይሰማል?
እስኪ ቀጥል።
እሺ ሞክራለሁ ጮክ ብዬ። አቶ በለጠ ባለፈው ሳምንት ሰኞ ዕለት አዲስ አበባ ከመገኘው የስዊድን አምባሳደርና ከረዳቶቻቸው ጋር ተገናኝታችሁ መወያየታችሁና ውይይታችሁ ፍሬማ እንደሆነ እዚህ ያሉትም ለኢንፎርም አድርገውኛል። እናንተም ውይይታችን ጥሩ ነበር ብላችኋል። በተለይ እነሱ ያመሰገኑት ምንድነው ኢንፎርሜሽኑ ቶሎ መድረሱንና በበቂ ተጨባጭ ሁኔታ ማቅረብ መቻላችን ከሁለታችንም ከኔም ከናንተም እጅግ አስደስቷቸዋል። ደጋግመው የሚናገሩት ይሄ ነው። ይሄ ግን እርዳታ ከደረሰ በኋላ ህዝቡ ምን አግኝቷል? ይሄን ነገር እናንተስ ይሄንን ለመከታተል የምታደርጉት ሙከራ አለ ወይ? እኛ በዚህ በኩል እናንተ የምትሰጡን ኢንፎርሜሽን ሲኖር የስዊድንን መንግስት ሄደን ደርሷል ወይም አልደረሰም፣ ካልደረሰ ለምን አልደረሰም ብለን መጠየቅ እንችላለን። እናንተ ይሄንን እንዴት ነው የምታደርጉት? ታጣራላችሁ? አቶ በለጠ
ወይ እንግዲህ ምንድነው የሆነው? እርዳታው ቻናል የሚደረግበት መንገድ ለመረዳት ጥያቄዎችን አቅርበናል። በመጀመሪያ ደረጃ የእርዳታ ድጋፉ መጠን መጀመሪያ የተወሰነው 22.5 ሚሊዮን ዶላር እንደነበር፣ ከዛ በኋላ ግን የችግሩን ስፋት በመረዳት ወደ 30 ሚሊዮን ዶላር እንዳሳደጉት፣ አሁንም ደግሞ ሊያድግ እንደሚችል ገለጻ ሰጥተውናል። ይሄ እርዳታ ወደ ተፈናቃዩ የሚደርስበት በእርግጥ አማራ ብቻ አይደለም፣ ለአፋርም በዚህ ችግር ባለባቸው አካባቢዎች ሁሉ ድጋፉ ይደርሳል። ይሄ ጥሩ ነው፣ ይደርሳል። እንግዲህ የተለያዩ ዓለም አቀፍ የተቋማቶች አሉ፣ ሰብአዊ ድጋፍ የሚያደርጉ ኤንጂኦዎች አሉ ከሱዳን ጀምሮ። ይህን ጉዳይ ቻናል የሚያደርጉት እነሱ ናቸው። እና ይሄ ሲሆን እንግዲህ በቅርቡ መፈጸም የሚጀምርበት ጊዜ ተከትሎ እኛ የራሳችን ክትል እናደርጋለን። በየአካባቢው ያው እኛ ሰዎችም ስላሉ መረጃዎችን እንሰበስብና እንደዚሁ አይነት መድረክ ፈጥረን ለህዝቡ ይፋ የምናደርግበት ሁኔታ ይኖራል። ይሄን ነው አህመድ።
በጣም ጥሩ። አሁን ዛሬ ውይይት እናደርግ፣ ትናንት ልከውልኝ ነበር፣ ዛሬም በአየር ላይ ተናግረውታል። ከዚህ ከ300 ሚሊዮኑ ብር ውስጥ ክራውን ውስጥ የስዊድን ክራውን ውስጥ 50 ሚሊዮኑ በአስቸኳይ ለመታደግ ህዝቡን ከሞት ለመታደግ በአስቸኳይ በተለይ ህጻናቶች ደባርቅ የሚባል ቦታ እንግዲህ ጎጃም ነው መሰለኝ፣ ደባርቅ እዛ ላሉ ወደ 1000 ለሚደርሱ ህጻናት እንዲደርስ ተደርጓል ብለውኛል፣ ይደረጋል ብለውኛል። ግን የኔ ጥያቄ ምንድን ነው?
አልገባኝም። ድምፁ ጥራት የለውም።
ኦኬ እንግዲህ ሞክራለሁ። አሁን እዚህ ሰማውታል
እንትን አለው እፍን ያለ ነገር ነው የሚሰማኝ።
እንዴት እንደማደርገው አላውቅም። አሁንስ?
እሺ እስቲ
ልሞክር። ኦኬ አሁን ከነገሩን ኢንፎርሜሽን ውስጥ 50 ሚሊዮን ክራውን ወይንም ደግሞ ወደ በግምት ወደ 200 300 ሚሊዮን የኢትዮጵያ ብር ደባርቅ ለሚገኙ ህጻናት ከሞት ለማዳን በአስቸኳይ እሱ እንደሚለቀቅ ነግረውናል። እሱን ቼክ እንዲያደርጉልን እንፈልጋለን። ደባርቅ አካባቢ፣ ደባርቅ የሚባል ቦታ ያንን ፊድባክ እንዲሰጡን እንፈልጋለን። ሌላው የነገሩን ነገር ምንድን ነው? እናንተም የጻፋችሁት ለእኛም ለእነሱም የላካችሁት ደብዳቤ ላይ ትምህርት ቤቶች እንዲሰሩ ጠይቃችኋል። የስዊድን መንግስት ቋሚ የሆኑ የእርዳታ ስራዎችን እንዲሰራ ጠይቃችኋል። ምን ማለታችሁ ነው ይህን ስትሉ? ረሃቡን ብቻ መከላከል አልነበረም እንዲህ አላማችሁ?
በጣም ጥሩ አህመድ። እንግዲህ ይሄ ወረራ በጣም ሰፊ የሆነ መጠነ ሰፊ ጥፋት ነው በህዝባችን ላይ ያለ። የህይወት መስዋዕትነቱ አንድ ነገር ሆኖ የተፈናቀለው ሌላ ጉዳይ ሆኖ ግን ደግሞ በሰብአዊ ጥፋት ብቻ ሳይሆን አጠቃላይ ተቋማዊ ጥፋት በስፋት ተፈጽሟል። ይሄ ማለት የመንግስት ተቋማቶች ማለትም ትምህርት ቤቶች ወድመዋል፣ እንደ ምሽግ አገልግለዋል፣ እያገለገሉ ነው። ጤና ጣቢያዎች ፈርሰዋል፣ ተዘርፈዋል። ትምህርት ቤቶች ማናቸውንም ቁሳቁስ ተዘርፎ ተጭኖ ተወስዷል እና አሁን ያሉት በጣም የተራቆቱ የተዘረፉ ወይም ደግሞ የፈረሱ ናቸው እና ይሄ አካባቢው ነጻ ከወጣም በኋላ ሰፊ ማህበረሰባዊ ቀውስ የሚቀጥል መሆኑ ይታወቃል እና ይህን እንደገና መልሶ ለማቋቋም ሰፊ ስራ ይጠይቃል፣ ጊዜ ይጠይቃል እና ከአሁን በፊት በነበረው ታሪካችን የስዊድን መንግስት ለኢትዮጵያ አጋርነት የሚያሳየበት በርካታ ታሪካዊ ምሳሌዎችን መጥቀስ እንችላለን። እኔም በቀደም ከክቡር አምባሳደሩ ጋር በነበረኝ ውይይት ያነሳሁት ይህን ነው። ቀደም ባሉ ጊዜ የስዊድን መንግስት ኢትዮጵያ ውስጥ ወደ 6000 የሚሆኑ ትምህርት ቤቶችን የገነባ መሆኑ ይታወቃል። በንጉሱ ዘመን እና ይሄ በሁለቱ ሀገራት መካከል ጥሩ ግንኙነት እንደነበር ኢትዮጵያና ያለች ሀገር ብትሆን የስዊድን መንግስትና ህዝብ ፍላጎት መሆኑን በተጨባጭ ያሳየበት ያስመሰከረበት የታሪክ ጊዜ ስለነበር ያን በማስታወስ አሁንም እነዚህ በውፋት ወረራ ስር የወደቁ አካባቢዎች ነጻ ከወጡም በኋላ ሰፊ ማህበረሰባዊ ቀውስ የሚገጥማቸው መሆኑን በማስገንዘብ ይህንኑ ከወዲሁ ታሳቢ አድርጎ የስዊድን መንግስት የመልሶ ማቋቋም ስራ ላይ ቀጥተኛ ተሳታፊ እንዲሆን ጥያቄዎችን አቅርበናል ማለት ነው። እነሱም ይህን ጥያቄ አፕሪሼት አድርገዋል፣ ዋጋ ሰጥተውታል። ወደኋላም ወደ ታሪክ ተመልሰን ያንድ ማስታወስ አስታውሰን በማንሳታችንም ደስተኞች ናቸው። ይህን ለማድረግም ፈቃደኛ መሆናቸውን ጥረት እንደሚያደርጉ ገልጸውልናል።
አቶ በለጠ፣ እኛም የደረሰን ፊድባክ ይህን ጥያቄ በተመለከተ እና ሌሎችንም ጥያቄዎች በተመለከተ በጣም ደስተኛ መሆናቸውንና የእናንተ አፕሮች እጅግ ያስደሰታቸው መሆኑን በግልጽ ነግረውናል። ዛሬም በሬዲዮ ላይ አንደርሽም ነግረውናል። ከነሱም በመንግስት ደረጃ የላኩልንም መልእክቶች እንደዚሁ፣ በተለይ በቅድሚያ አስቀድመን መናገራችን የራሳችንን ችግር በቅድሚያ በመናገራችን መፍትሄውን ቶሎ መፈለግ በመቻላቸው ለነሱ ደስታ ሰጥቷቸዋል። ይሄም ደግሞ የትምህርት ቤቶችን በተመለከተ አንደርሽም ዛሬ አንስተውታል። በጣም ነው ደስ ያላቸው። እንደዚህ አይነቱን ለመርዳት ፈቃደኛ እንደሆኑ ነግረውናል። ቃል በቃል ቃል አንገባም፣ ፕሮሚስ አንገባም አሁን፣ ምክንያቱም ይሄ የፖሊሲ እንትን ስለሆነ በፖሊስ ደረጃ ነው። ግን በእኔ እምነት በቅርብ ይህንን እንወስናለን፣ ቋሚ እርዳታ ለኢትዮጵያ ለመስጠት እንፈልጋለን ብለዋል። በተጨማሪ እንግዲህ እርዳታው ሊያድግ የቻለበት ምክንያት በእናንተ ምክንያት ምን ይመስላችኋል? ከ227 ወደ 300 ሚሊዮን የደረሰበት ምክንያት ምንድን ነው ትላላችሁ አቶ በለጠ?
እንግዲህ አህመድ፣ መጀመሪያ ወደ አንተ ጉዳዩን ይዤ ከመጣሁበት ጊዜ ጀምሮ እስካሁን ድረስ ሰብአዊ ቀውሱ የተባባሰ መጥቷል። ትላንት ያልተፈናቀሉ የማህበረሰባችን ክፍሎች ዛሬ ላይ እየተፈናቀሉ ነው። ትላንት ሪፖርት ያደረግነው የተፈናቃዮች ቁጥር ዛሬ ላይ እጅጉን አድጓል። ይህንንም በቅርቡ ጊዜ ወደ ደሴም ተንቀሳቅሼ በነበረበት ጊዜ ያየሁትን ለውጥ ለተከበሩ ሚስተር አንድሬሽ ለማድረስ ችያለሁኝ። ሌላ አካባቢም በሰቆጣ አካባቢም በአፋር አካባቢም በዚህ በጠለምት አካባቢም የነበሩትን የተፈናቃዮች ቁጥር በአካባቢው ካሉ እኛ ልጆች ጋር በማሰባሰብ የተሻሻሉ መረጃዎችን ይዤ ወደ እሳቸውም ስለተመለስኩ ምናልባት ይህን በማጤን ሊሆን እንደሚችል ገምታለሁ።
አቶ በለጠ፣ እስከ መቼ ነው ግን የኢትዮጵያ ሕዝብ እኛን ጨምሮ ሁልጊዜ የውጭ እጅ አይን የውጭ እጅ እያየን የምንኖረው? መቼ ነው ራሳችን የምንችለው? ለዚህስ የእናንተ ድርጅት ከልመና ወጥቶ ሕዝቡን ራሱን እንዲችል ለማድረግ የምታደርጉት ሙከራ አለ ወይ?
አሁን አልሰማሁም። ማመት
እደግመዋለሁ ጮክ ብዬ ይሄን ነገር ማወቅ ፈልጋለሁ። እስከ መቼ ድረስ ነው የኢትዮጵያ ህዝብ የሰው የውጭ ሀገር እጅ እያየ የሚኖረው? እናንተስ እንደ ድርጅት የኢትዮጵያ ህዝብ ራሱን ችሎ እንዲኖር የምታደርጉት ነገር አለ ወይ?
በጣም ጥሩ። እንግዲህ መቼም የኛ የፖለቲካ ትግል ለማድረግ የተነሳሳንበት ምክንያት ህዝባችን ብሎም ሀገራችን ከእንደዚህ አይነት ተደጋጋሚ የሆነ ችግር ወጥተው እንዲያዩ፣ ሁሉም የኢትዮጵያ ልጆች ባሉበት ቦታ ሁሉ አንጻራዊ የሆነ ሰላም ሰፍኖላቸው የልማት ስኬት እንዲያስፈጽሙ፣ በሰላም ወጥተው እንዲገቡ፣ ልማቱን እንዲሆን የተሻለች በሁሉንትን አይነት የተሻለች ሀገር እንድትኖር ከመናፈቅ አንጻር ነው ወደዚህ የፖለቲካ ትግል የመጣ ነው። እና እንግዲህ እኛ ባለን ግምገማ በሶስት አመት ውስጥ በጎ የሚባል ገንቢ የሚባል ፖለቲካዊ እንቅስቃሴ ስናደርግ ቆይተናል። ለሀገራችን ከናይነን ሀገራችን አንድነቷ ተጠብቆ ሰላሟ ተረጋግጦ የተፋጠነ ልማት ውስጥ ገብታ ህዝባችን በቀን ሶስት ጊዜ የተመገበ የተሻለ ጤና አግኝቶ ሰላማዊ ኑሮ የሚኖርበትን ሁኔታ እውን አድርጎ ማየት ነው እኛ ፍላጎቴ ነው። ከዚህ ሌላ ፍላጎት የለንም እና ሁሉም አካላት በዚህ ልክ አስቦ መንቀሳቀስ ከቻለ ኢትዮጵያን መለወጥ የማይቻል ጉዳይ አይደለም፣ ተአምር አይደለም። ዞሮ ዞሮ ሰፊ ችግር አለብን፣ ውስብስብ የፖለቲካ ችግሮች አሉብን። ይሄ ማለት ግን እስከ መጨረሻው ጊዜ እንዲሆን እንዘልቃለን ማለት አይደለም። ተስፋ ቢስ አይደለንም። ኢትዮጵያ የተሻለች ሀገር ልትሆን ትችላለች፣ ግን የተሻለች ሀገር ትሆን ዘንድ ከሁላችንም የሚጠበቀው ሚና በጎ ሚና ይዘን መቅረብ አለብን። ሀገር ወዳድ መሆን አለብን። ሁሉም የኢትዮጵያ ሕዝቦች የተሻለ ኑሮ እንዲኖሩ መመኘት መቻል አለብን። ይሄ መሆን እንዲሆን ሁላችን የብርብር ማድረግ አለብን። ዞሮ ዞሮ ዛሬ ያለንበት አጠቃላይ ምስቅልቅል የማህበራዊ ፖለቲካዊና ኢኮኖሚያዊ ሁኔታ ዛሬ ተፈጠረ ሳይሆን አጠቃላይ ከመጣንበት የታሪክ ሂደት የተወረሰ ነው። እስከ ዛሬ የመጣንበት የታሪክ ሂደት ብዙ ጎደሎች የነበሩበት፣ የእርስ በርስ ጦርነት የነበረበት፣ አለመግባባቶች ከፍ ያሉበት፣ ግጭቶች የበረከቱበት፣ መፈናቀል፣ ፍጅትና ጭፍጨፋ የነበረበት ነው። ይሄ ደግሞ ሁላችንም አድክሞናል። እረፍት የለሽ ሀገርና ህዝብ እንድንሆን አድርጎናል። እንደ ሀገርም ይሁን እንደ ግለሰብ ዜጎች እፎይ ብለው የሚኖሩባት ሀገር መሆን አልቻለችም። ይሄ የማንም የአንድ ቡድን ወይ የአንድ አካባቢ ወይ የአንድ ግለሰብ ውድቀት አይደለም፣ የሁላችንም የሀገር ውድቀት ነው፣ የህዝብ ውድቀት ነው፣ የሁላችንም ውድቀት ነው። እንግዲህ ከዚህ ቁጭት ተሰምቶን ኢትዮጵያ የተሻለች ሀገር እንድትሆን ሁላችንም ባለንበት ቦታ ሁሉ በዋልንበት መስክ ሁሉ በጎ አስተዋጽኦ ይዘን የምንመጣ ከሆነ የዚህ ድምር የተሻለች ሀገር እውን እንድትሆን እድል ይፈጥራል የሚል እምነት አለን። በዚህ ላይ ያለኝን እምነት መጣል አልፈልግም። ኢትዮጵያ የተሻለች ሀገር ሆና ማየት በምፈልገው ልክ አስተዋጽኦ ይዤ መጥቀም እፈልጋለሁ እና ያለው እንግዲህ ከታሪክ የወረስነው ችግር ቢሆንም ዛሬም ላይ ቆመን ከትላንት መማር እስካልቻልን ድረስ ነገም ላይ እንዲህ አይነት ተመሳሳይ ችግር ሊገጥመን ይችላል። ስለዚህ ዛሬ ጉዟችንን አስተካክለን ልዩነቶች እንዳሉ ሁሉ ግን ደግሞ አንድ ሊያደርጉን የሚችሉ የጋራ የፖለቲካ ፕሮጀክቶችን እየሰራን እንደ ሀገር መንቀሳቀስ መቻል አለብን የሚል እምነት ያለን። ይህን ካደረግን ኢትዮጵያ ከዛሬ ካለችበት ሁለንተናዊ ቁመና መሻልን ማስመዝገብ ትችላለች የሚል እምነት አለን።
አቶ በለጠ እጅግ በጣም አመሰግናለሁ። በእኛ በኩል እናንተ ስላላችሁን ብቻ ሳይሆን በአጠቃላይ ማንም ድርጅት የኢትዮጵያ ድርጅት የጠየቀልን መንግስትም ቢሆን ለኢትዮጵያ ሕዝብ የሚጠቅም ነገር ይሄ ነገር ነውና እባካችሁ በእናንተ በኩል የምትችሉትን አድርጉ ካለን አሁንም ወደፊትም ለማድረግ ወደኋላ አንልም። ከእናንተ ጋር የሚኖረንም ትብብር እጅግ በጣም እየጠነከረ ይሄዳል ብለን ተስፋ እናደርጋለን። የኢትዮጵያን ሕዝብ ለማገልገል ማለት ነው። በመጨረሻ አንድ ደቂቃ ብሰጥዎት የሚያስተላልፉት መልእክት ምንድን ነው?
እጅግ አድርጌ አመሰግናለሁ አህመድ፣ ይህን እድል ስለፈጠርክልኝ አመሰግናለሁ። አሁንም በድጋሜ ይሄ ድጋፍ እንዲመጣ የአንተ አስተዋጽኦ እንደ ግለሰብ እንደዚሁም የእናንተ የሬዲዮ አገልግሎት ጣቢያው አጠቃላይ ቲሙ ያደረገው እንቅስቃሴ ቀላል የሚባል አይደለም፣ በማመስገን እፈልጋለሁ። ከዚህም በተለየ ደግሞ ለሚስተር አንድሬሽ ለኢትዮጵያ ቀና የሆነ ልብ እንዳላቸው ደጋግሜ ማየት ችያለሁኝ። ብዙ ነገሮችም አውርተናል። ለወደፊት ብዙ ሀሳብ እንዳላቸው አጫውተውኛል፣ ጽፈውልኛል፣ ሀሳብ ተለዋውጠናል። ይሄ ነው እንግዲህ ማስተላለፈው። የተለየ መልእክት ባይኖረኝም ዞሮ ዞሮ ዛሬ ኢትዮጵያ ሀገራችን ሰፊ ችግር ላይ ነው ያለችው። ሰፊ ችግር ላይ ስለሆነች ሁሉም በተለይ በውጭ ያለው የዲያስፖራ ማህበረሰብ በተቻለ መጠን ልዩነቶችን አጥብቦ ወደ አንድነት መምጣት ይኖርበታል። የተከፋፈለ ማህበረሰብ ዞሮ ዞሮ ጉልበት አይኖረውም፣ ሪሶርሱ በቂ አይሆንም። ወደ አንድነት መጥቶ በተሻለ አንድነትም እውን አድርጎ እንግዲህ ሀገሪቱ በምትጠይቀው ልክ መገኘት መቻል አለበት። ኮሚኒቲው እያደረገ ያለውን በተለይ የስዊድን ኮሚኒቲ እያደረገ ያለውን አስተዋጽኦ እከታተላለሁ። በጣም በጎ የሚባል ነው፣ ጠንካራ ኮሚኒቲ ነው። ከዚህም በላይ ሰፊ አስተዋጽኦ ይዞ እንዲመጣ ይጠብቃልና እንዲያው በፋይናንስ ድጋፍ ብቻ ሳይሆን ሀገር ቤት የሚደረጉ የሰላም ግንባታ እንቅስቃሴዎች ላይ፣ እንዲህ አይነት ጥረቶች ላይ የህዝብ ለህዝብ ግንኙነቱ የተሻለ እንዲሆን የራሱ የሆነ አስተዋጽኦ ስላለው እዛ ያለው ኮሚኒቲ ሳይከፋፈል ኢትዮጵያ የሆነ በመቆም ድጋፍ ማድረግ ያለበት ብዬ መልእክት ማስተላለፍ ፈልጋለሁ። የተለየ ከዚህ ውጭ የተለየ መልእክት የለኝም። አመት
ጤና ይስጥልኝ። እናመሰግናለን። መስቀል መልካም የመስቀል በዓል ይሁንልዎት አተበለጠ። ወደፊት ተመሳሳይ ውይይቶች እንደምናደርግ ባለሙሉ ተስፋ ነን። ግንኙነታችንም በበለጠ ይቀጥላል፣ የኢትዮጵያን ሕዝብ በተቻለ መጠን ለመርዳት። አመሰግናለሁ ጌታዬ።
አመሰግናለሁ አህመድ። ሰላም ሁኑልኝ። እሺ
የመስቀል በዓል ሞቴ አያና ነው የሚባለው። ሞቴ አያና ማለት የበዓላት ሁሉ ንጉስ እንደማለት ነው። ስለዚህ በከፍተኛ ሁኔታ ነው የሚከበረው። በተለይ በወጣቱ ዘንድ በጉጉት የሚጠብቁት በዓል ነው ብሎ መናገር ይቻላል።
የመስቀል በዓል በመላ ኢትዮጵያ ብሔር ብሔረሰቦች ውስጥ የሚከበር ቢሆንም በዚህ በኦሮሞ ክልል ግን በጣም በተለየ ሁኔታ ይከበራል። ኦሮሞ ለመስቀል ለከብቶቹም ልዩ ዝግጅት ያደርጋል። ለሚያረባው ከብት ለከብቶቹ የተለየ የግጦሽ ቦታ ይከልላል። ተከልሎ የቆየ የግጦሽ ቦታ የመስቀል ቀን ነው የሚከፈተው። የመስቀል ቀን ተከፍቶ ያለታ ከብቶቹ እዛ ውስጥ ውሎ ጠግቦ ይበላሉ። እንግዲህ ይሄ ምንድነው የሚገልጸው? ከብቱም ሰውም ምድሩም አበባ እንዳወጣ ሁሉ ከብቱም ሰውም የጠገበ እንደሆን መመኘት ነው።
ለሶስት ወር ጨለማ በሰላም ከመብረቅ ያሳለፍከን ለብርሃነ መስቀል ለብርሃን ያሸጋገርከን በሰላም ያደረስከን ክብር ምስጋና ይድረስ ይባላል። ቀጥሎ ልጅ አዋቂ፣ እናት አባት፣ ጎረቤት የተጣላችሁ ካላችሁ ሁላችሁ ለዚህ ለመስቀል ብርሃን ይቅር ተባባላችሁ በዚህ በርጥብ ሳር በዚህ በዳመራችን ባህል ይሄን በዚህ በባህሉ ግዝት ሰጥተው ያሽማግሌው አከለ አከለ ሳይባል ይታረቃሉ። ያሽማግሌ ከተናገረ በኋላ ጥል የሚባል ነገር የለም። ህርቅ ነው፣ ፍቅር ነው፣ በፍቅር ይኖራል። ገበሬ ዘርቷል፣ ዘሩ ውጪ ነው። ያንን ዘር ገበሬው ዘራው ለሸማቹም በሰላም አድርሰ በሰላም ገበሬውም ሽጦ ለሸማቹም እንዲያድርስ ለመጪው ዘመን እንድታሸጋግር ብሎ ይለምናል። ሁለተኛ መንግስት ህዝብ እንዲያስተዳድር መንግስት ህዝቡን እንዲያስተዳድር ልጅ አዋቂ ሆኖ አዋቂ እንዳዋቂ ሆኖ እንዲተዳደር ሁሉ ነገር ይህንን ምርቃት ያካሂዳል። ዳማራ ከና ወዳረቲ ኑፈልቻ አዬ 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 አዋጋ ጅዳ ጅዳ ጋላን ጋላን ጉራ ሰዴ ሶዶ መጫቱ ለማ ወዳና በ ነጋ ነው ለነጋ ነው ቡልጭ ታቢ ሰባሚ ነውል ድጎጎረ ነውል ሜካም በራ ንጎ ጀበራ ጋሬ ትንጎይ ሜገና ጉንጉማ ጂ ሰዲ ነጋ ነው ባፍቴ በአባውራት ረጋቲ ፈትኑ ባሲ ይየተኛ ብየ ነጋ ነው ሀገሩ ገበሬ ፈጫፈቴ አላቀባ ሜ ቢጠኑ ሀባስ ወቱም አልጋራ ቡልጭ ዱሴራ ያትኑ ቡልጭ ጉዳኑ ቡልጭ ጥናኑ ጉዲሱ ሳኑት ያልጋራ ቡልጭ ጆሌ ሰባታ ቡልጭ አከኑ ጀነረብ ሀጀሩ አልቲኖ ኮሌታ ቡሉ ጮሌን ጎለታ ቡሉ አሬ ፈዘታ ቡልጭ ሳኑት ያልጋራ ቡልጭ አከኑ ጀነረብ ሀጀሩ ሜክኖ ቤር ቤር ሰቢ አፋን ተኮ ጎሬ ኦሮሞን ኩኔ መስቀላ ከና አዳ ከኛ ጉድፈቹ ረፊ መስቀላ ኡጋላን ኡፋ በጣም ተመስቀላ ከባጄ ዋንቀቡፍ አመለን ኡጋጓን ዋገው ኡጋጓን ዋገው አከኑ የነረብን ዋየሩ አኔ ቢብኔን ዋማሩ ገዳን ኡፋ ገብሰ አዳማ ፈዳኔ ቱ አዳማ ፈዳ ከነባያ አዳማ ፈዳ
ያልገበወሊ አዳማ ፈዳ ላኪያ ሳቶ አዳማ ፈዳ ከጨለማ ክረምት በጨለማ ነው የሚመሰለው ከጨለማ እንኳን ወደ ብርሃን አሸጋገረን እያሉ ያላቸውን ተስፋ ሰላም በልጽግና አመቱ የሰላም የበልጽግና እንዲሆንላቸው የሚመኙበት ማለት ነው። እንኳን አደረሰን እንኳን ለምሳሌ በክረምት ተራርቀው ያሉት በወንዝ ሙላት በተለያየ ነገሮች ተራርቀው ነው የሚገኙት እንኳንም ወንዙም ጎሎ ተገናኘን የሚል እንትን አላቸው ማለት ነው። በገብራም በሬ ወይ ባላ ሸንጌ በገብራም በሬ ጎኒ ወለርጌ የሚሉት ነገር አለ እንኳንም ብራ መጥቶ ተገናኘን በሚለው ነው የሚጀምሩት ማለት ነው። እና ወይ ያያ ነው ወጋ 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 ደኑ ገይ እንኳንም በአመት አመት አደረሰን እንኳንም አደረስከን የሚለው ነው ይዙት ማለት ነው።
ናሴ ወር የመጨረሻው ሐምሌ አልቆ ናሴ 16 በኋላ ወጣቶች ይሄንን ጎቤ የምባለውን ዘፈን እየዘፈኑ ሳንቲም እያጠራቀሙ ይቆያሉ። ይሄ ማለት ከቡሄ ጀምሮ ማለት ነው። ይሄንን በሚደረግበት ወቅት ጎቤ እያሉ ወጣቶች በመዘፍኑበት ወቅት አባቶች እናቶች መስቀል መምጣቱን ማንቂያ ነው።
ጎቤ ውስጥ ያለው ነገር ማለት እኛ በእንትኑ እንሄዳለን በስርዓቱ ስርዓታችን እንዲህ በየቤቱ ሄዶ ማመስገን ነው። እንድና ሽማግሌዎች ያመስግኑናል። አሁን ለምሳሌ ለዳመራ አካባቢ ስንል ስለ ከክረምቱ ወደ በጋው ያወጣንን አምላክ ምናምን እያለን ለምኑ ነገር አለ። ጎቤ ጎቢለው ጎቢለው ጎቤ ጎቢለው ጎቢለው ጎቤ ማሎ ያድረሰኩ ጎቤ ገሪበይ መርገፉዱ ጎቤ መርጊ መርጋዚ መገርሳ ጎቤ አለሚ ስረደባ
ችቦን ሱኒ ችቦ ስበራ ጀመራ ቤት ውስጥ ፊም በኮቦት ይቀጣጠላል። ፊሙ ያ ኮቦት በጣም በነዶ ፊም ሆኖ ስነድ አባቱ ይዛል ታላቅ ልጁ ይዛል ሁለተኛ ልጁ ይዛል ሶስተኛም ካለ እንደዛ ደረጃ ይዛል። አባቱ ለኩሶ ሲመጣ ደጅ በር ላይ አራቱም ወይ ሶስቱም ካሉ ያን እንዳመራ ይጋራ ከአባቱ ላይ ለኩሶ አባቱ ደግሞ መጀመሪያ እዛ ደጁ ላይ ያበራና ያንን ካበራ በኋላ አሁንም ደግሞ ከዛ ዳመራ ላይ ሌላ ችቦ አስሮ ቁጭ አርጓል። ወደዚህ ወደ ህዝቡ ከህዝቡ ጋር የሚያበራ አሁንም እንደታ አባቱ ይለኩሳል። ቀጥሎ ታላቁ ታናሹ ይለኩስና ለጋራ ሁሉም እንደዚህ በሰልፍ አባቱ መጥቶ እዚህ ዳመራ ላይ መጥቶ ሲደርስ ይለኩሳል። ቀጥሎ ታላቅ ነው ታናሽ እንደዛው ቀጥሎ ይለኩሳል።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ጣቢያ ዘወትር እሁድ እንደ ኢትዮጵያን አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም አሁን እንግዲህ ሊያጠናቀቅ 18 ደቂቃዎች ያህል ቀርተውታል። ከዛ በፊት ግን አድማጭ ደውሎ በጠየቀን መሰረት አማሪያ የሚለውን ቃል ከየት ነው ያመጣችሁት በሚለው ጥያቄ ላይ ይሄንን ያመጣው ወንድማችን በሚቀጥለው ሳምንታት ይሄንን በደም አጠናቅሮ እንዲያቀርብ እናደርጋለን። ፋክት አለኝ ይላል። ያንን ፋክቱን ይዞ ይቀርባል። እንግዲህ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሳምንቱ ፕሮግራም እስከምንገናኝ ድረስ የተለያዩ ሙዚቃዎችን ቴክኒሽያናችን ያሰማናል። መልካም የመስቀል በዓል ይሁንላችሁ። አንድ 7 ደቂቃ አለ። ምናልባት እንግዲህ መስቀልን የምታከብሩ መስቀል አከባበሩ ላይ እንገናኝ። ቻችን እንግዲህ ተመልሼ መጥቻለሁ። ይሄም የሆነበት አንዱ ምክንያት ዋናውን ስራዬን በመርሳቴ ነው የሚለው አሉ። ይሄም ስራዬ የዚህ እርዳታ አሰባሳቢ ኮሚቴው ምን አይነት ሁኔታ ላይ እንዳለ ህዝቡንም እንድታስታውስ የተባልኩትን በመርሳቴ ነው፣ ይቅርታ ጠይቃለሁ። የሶስተኛው የእርዳታ ማሰባሰብ በመካሄድ ላይ ነው፣ ሰሞኑን ይጠናቀቃል። እንግዲህ እንደተነገረኝ ከሆነ ሰሞኑን ደግሞ የደሞዝ ጊዜ ነው የሚሉትና ከደሞዛችሁ ከምታገኙት ለወዳጆቻችሁ፣ ለወገኖቻችሁ፣ ለዘመዶቻችሁ ያላችሁን ቀንጠብ አድርጋችሁ አካፍሉ ይላሉ የእርዳታ አሰባሳቢ ኮሚቴው። እና አደራችሁን ወገን የሚደርሰው ለወገን የሚደርስ ወገን ነው በቅድሚያ። የፈረንጆቹን ከመጠበቅ እኛው ራሳችን የምንችለውን እናድርግ ይላሉ። 1000 ኪሎ ሜትር ለመራመድ አንድ እርምጃ መጀመሪያ ያስፈልጋል። ያንን የምናደርገው ካለችን ውስጥ አንድም ክራውን 100 ያለችን በመስጠት ነው። እንግዲህ ይሄንን እያደረጋችሁ በሚቀጥለው ሳምንት እስከምንገናኝ እስከ ሳምንት መልካም ሳምንት እንላችኋለን። ጤና ይስጥልን፣ በቸር ያገናኘን፣ ሰላም ለእናንተ ይሁን። Somebody better, chop on better, hit him, hit him, hit him, I better. Somebody better, chop on better.
Is it to my? Is it to my? Is it to my?